ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
ክርስቶስም ሰላም ላችኋለሁ። እንዴት ናችሁ? ግምጼ እንዴት እንዳማረበት ያው እየሰማችሁ ነው። ቆይተ በትመጣ ጉንፋን ይዘመጣ ወይ ሚል አይጣፋም። ያው ከዞርኩበት ቦታ ነው እንግዲህ እዚህ የመጣሁት። በጣም ይቅርታ። ክረምት ላይ ብዙ ጣቶች ፕሮግራም በተለይ ወደ ደቡብ አካባቢ ብዙ ይበዛልና ያለማቋረጥ እነሱ ጋር የሄድኩኝ ሳገለግል ማገለግለው ደግሞ በድምጼ ስለሆነ ራፍት ይፈልግ ነበርና በላይ ሲሆን ቶሎ ሪከቨር ለማድረግ አስቸገረኝና በየመካከሉ እንግዲህ ባስል ምናምን እንደዚህ ታገስኝ ለማለት ነው። ክብር ለእግዚአብሔር ይሁን። አሁን ወንድማችን አቢብ እንደተናገረው እናንተም እንደምታውቁት ነሆ እምነታችን ከማቴዎስ ወንጌል በኋላ የቀጠለ ትምህርት ነው። ጥሩ ነው። ከቡክ ስተዲ ወደ ቶፒክ ዞር ማለት ደግሞ በጣም ጥሩ ያው በመመካከር የተደረገ ነገር ነው። ጥሩ ይሄድ እንዳለ ደግሞ ያው እንከታተላለን። እግዚአብሔር ይመስገን። ነሆ እምነታችን ያው እምነታችንም እዚህ ውስጥ ያለ ነው። ከሌላ ቦታ አይደለም እምነታችን እናመጣው፣ እዚህ ውስጥ ያለ ነው። ማቴዎስ እዚህ ውስጥ እንዳለ ሁሉ እምነታችንም እዚህ ውስጥ ነው። ግን ነሆ እምነታችን ከአንድ ቴክስት ወይ አንድ ቦታ ላይ ብቻ ሆነ አይደለም። ሲስተማቲካሊ በተለያዩ ቦታዎች ያሉትን በዛ ረሰ ጉዳይ ላይ ግን እግዚአብሔር ቃል ምን ይላል የሚለውን ካጠቃላይ መጽሐፍ ቅዱስ እውነት አንጻር ለመመልከት የተሞከረ አከሄድ ነው። ስክሪፕቸር ታይቷል። መጽሐፍ ቅዱስ ምንድነው? ማን የጻፈው? መቼ ተጻፈ? ለምን ተጻፈ? ፐርፐዙ ምንድነው? እንደዚህ ነገሮች سنመለከት ቆየን። ከዛ እግዚአብሔር አብ ማን ነው? እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እነዚህን سنናይ ቆይተን ነው ቀጥታ አሁን ዶክትሪን ኦፍ ማን ወይንም ሰው ማን ነው? የሰው አፈጣጠርና ማንነት የሚል ነው አሁን ከኔ ጋር ምን ጀምረው እንደው ባንድ ከሰማይ ወደ ታች እንዴት እንወርዳለን? ለና እግዚአብሔር ስንል ቆይተ መጽሐፉም እንደዛ ነው። መጽሐፍ ቅዱስም እግዚአብሔር ብሎ ወደ ሰው ነው የሚወርደው ቀጥታ እና ፌር ነው ለማለት ነው። መጽሐፍ ቅዱስ ስለዚህ ብቻ ይናገራል ማለት አይደለም። ስለ ፍጥረት ስለ ብዙ ነገር ይናገራል፣ ግን ስለ ሰው የሚናገረውን ያክል ስለምንም አይናገርም። መጽሐፉ የእግዚአብሔር መጽሐፍ ነው። እግዚአብሔር በፍጥረት ታሪክ ውስጥ ሁሉ ያደረገውን አሁን ያደረገ ያለውን ወደፊትም የሚያደርገውን የሚናገር መጽሐፍ ነው መጽሐፍ ቅዱስና ሰፊ ሽፋን የሚሰጠው ስለ ሰው ልጆች እንደሆነ መጽሐፍ ቅዱስ ይመሰክራል። ከዚህ የተነሳ ወርዝ ያረጋል ማለት ነው። ዶክትሪን ኦፍ ማን ማጥናታችን በጣም ተገቢ ነው ብያምናለሁ። ለምን ግን ዶክትሪን ኦፍ ማን ለምን ስለ ሰው እናጠናለን? ስለ ሰው አፈጣጠርና ስለ ሰው ማንነት ለምን እናጠናለን? ብዙ ሪዝኖች ሊኖሩ ይችላሉ። ከምክንያቶቹ መካከል ግን አንዱ ቀደም እንደጠቀስኩት መጽሐፍ ቅዱስ ብዙም ያወራው ስለ ሰው ነው። ምናልባት ስለሌላ ነገር ከመሰለን በደንብ ማስተዋል ያስፈልጋል። ብዙም ይናገረው ስለ ሰው ነው። ስለ ሰው አፈጣጠር ይነግረናል። ስለ ሰው አወዳደቅ ይነግረናል። መልሶ እግዚአብሔር የሰውን ልጅ የራሱ ለማድረግ ለመዋጀት የሄዳቸውን ሂደቶች እንመለከታለን። ብዙ ነው እንዳለ በቃ እስከ መጨረሻው ድረስ እንመለከት። እግዚአብሔር በሰው ህይወት ውስጥ ያለው ዓላማ በጣም ጥልቅ፣ በጣም ሰፊ፣ በጣም ክቡር እንደሆነ እንመለከታለንና መጽሐፉ ሰፊ ሽፋን ከሰጠው ማጥናት ግዴታችን ነው ማለት ነው ስለ ሰው። ሌላው እግዚአብሔር ሰውን ሲፈጥረው ከሪስፖንሲቢሊቲ ጋር ነው ኃላፊነት ሰጥቶታል። ስለዚህ የተሰጠው ኃላፊነት ምን እንደሆነ በደንብ ማወቅ ያስፈልጋል። አሁን ሌሎች ፍጥረቶች ከሰው ውጪ ያሉ ፍጥረቶች እንስሳቶቹ፣ ዛፎቹ፣ ቅጠሎቹ፣ ተራራው ሁሉ በእግዚአብሔር እንደተፈጠረ ዛሬ ዘፍጥረት አንድ ላይ ስለምናይ እነሱ እንደሰው አይደሉም። የተሰጣቸው ኃላፊነት የለም። ምክንያቱም ከእግዚአብሔር ሼር የሚያረጉት ካራክተር ወይንም ማንነት ስለሌላቸው just ተፈጥረዋል exist አድርገዋል ይኖራሉ፣ ይለወጣሉ፣ ይተካሉ። እንደዚህ ሰው ጋር ስንመጣ ግን ሰው በተለየ መንገድ ከእግዚአብሔር የተቀበለው ኃላፊነት እንዳለ መጽሐፍ ቅዱስ ይናገራልና ከዚህ ተነሳስ ማጥናት ያስፈልጋናል። ሌላው ሰው ስለሆነን ነው እናጠን ማለት በጣም ሪሌቫንት ነው ለማለት በጣም ይመለከታል። ሰው ባንሆን አሁን ሰው ባንሆን ምን ይሰራልና ስለሰው ማጥናት እንላለን። ሌላ ቢንግ ብንሆን ማለት ነው፣ ሌላ ፍጥረት ብንሆን ሰዎች ሆነን ስለሰው ማንነት ለማወቅ አለመጓጓትና አለመፈለግ የጤንነት ምልክት አይደለም። ስለዚህ ሰው አፈጣጠሩ ምን ይመስላል፣ ማንነቱ ምን ይመስላል የሚለው ማየታችን ራሳችንን በቅጡ እንድናቀ ያደርገናል። ደሞ ተያያጅ ናቸው። ሰው እግዚአብሔርን አውቆ ራሱን ፕሮፐርሊ ካላወቀ ብዙ ስህተት ውስጥ ይገባል። ምን እንደሆነና ምን እንዳልሆነ ማወቅ አለበት ሰው። እና የዛሬ አፕሮቻችን እንደ ኢንትሮዳክሽን የመግቢያ አይነት ነገር ነው የምናደርገው። ሞር ዘፍጥረት ምዕራፍ 1 ላይ ነው ትኩረት የምናደርገው። ኔክስት ዊክ ዘፍጥረት 2ም ሌሎች ክፍሎችንም ለመሄድ እንሞክራለን። በዋናነት ግን ዘፍጥረት 1ን ዛሬ ትኩረት አድርገን እንመለከታለን። እስቲ እንጸልይና ምንጸልይበት ምክንያት ምንድነው? በጣም ፎከስድ ሆነን የተዛሳተና የተዛባ አመለካከት በጣም ብዙ ችግር ውስጥ ይከታል ሰውንና አንዳንዴ የሆነውን በቅጡ አለማወቅ ብዙ ዋጋ ያስከፍላል። ያልሆነውንም ደግሞ ምን እንዳልሆነንም ደግሞ አለማወቅ እንደዛው ዋጋ ያስከፍላልና ምንጸልየው እንዲህ ብለን ነው፣ እግዚአብሔር ሆይ ሰውን ምን አርገህ እንደፈጠርከው ብቻ ሳይሆን ምን አርገህ እንዳልፈጠርከውም ተናገረኝ። መጽሐፍ ቅዱሳችን ውስጥ ሰዎች ከሰውነት ልለፍ ብለው ብዙ ጣጣ ውስጥ ገብተዋል። እና ሄድሮ የቀረ ከመሰለን ተሳስተናል። ምናልባት ሊብስ ይችላል። በዘመናዊነቱም በኋላ ቀርነቱም የዚህ ችግር ሰለባ ይሆናል የሰው ልጅ። አናኒ ዘመናዊነት ብቻ ይመስለናል ሰውን እግዚአብሔር የሚያርቀው አይደለም። ኋላ ቀርነትም የባሰበት ነው እንዴ? እንለምነዋለን እግዚአብሔርን። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ስትል ምንድን ነበር ካንተ ሼር ያደረግነው መልክና ምሳሌ? ምንስ አልነበረም ካንተ ሼር ያላደረግነውስ ነገር ምን ነበር? ደሞ ስለምን አላማ ነበር እግዚአብሔር ሆይ ሰውን ልጅ ፈጠርከው? ነዛሬ ሪሊ እውነት ሰው ለተፈጠረበት አላማ ይኖራል ወይ? ወይስ ከዛ ውጪ ወጥቶ በአመጽ በብዙ ስቃይ ውስጥ በብዙ ወጥንቀት ውስጥ ያልፋለው የሚለውን ያሰብን በጌታ ፊት እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እንደዘመርነው እንደዛው አንተ ትልቅ ነህ፣ አንተ ክቡር ነህ፣ አንተ ኃያል ነህ፣ አንተ የማትመረመር መርማሪ ነህ። ክብር ላንተ ይሁን። አንተ እንዲነህ የሚለውን እግዚአብሔር ሆይ ከቅዱስ ቃልህ ስናይ ቆይተን ዛሬ ጀምሮ ደግሞ ለተወሰኑ ሳምንታት እኛስ ማን ነን? ማን ነበር? እንዴት ነበር ዲዛይን ያረከን አንተ? ይሄን ለናጣና በፊትህ አለን። ቅዱስ ቃልህን ቆረስልን። እግዚአብሔር ሆይ ያንተ መልክ ያንተ ምሳሌ ምን እንደሆነና ደግሞ ምን እንዳልሆነ አንተ አሳየን። የተፈጠርንበት ዓላማም ምን እንደነበረ እንድትናገረን እንጸልያለን። በዚህ ሁሉ ደግሞ እግዚአብሔር ሆይ መልሰን ላንተ ክብር ሰጥተን ይሄን ፕሮግራም እንድንጨርሱላችንን እርዳን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ስለዚህ በእነዚህ ምክንያቶች ዶክትሪን ኦፍ ማን ወይንም ሰው ማን ነው? ሰው ስንል ወንድና ሴት ነው። ወንድ ብቻ እንዳታስቡ። አንዳንዴ እንደዛ አይነት አስተሳሰብ ስለሚኖር ነው መጽሐፍ ቅዱስ እግዚአብሔር ወንድና ሴት አርጎ ፈጠራቸው ስለሆነ የሚለው። ዶክትሪን ኦፍ ማን ሲባል ማን ወንድ እንትና አይደለ? ስለዚህ እንደዛ እንደያወራው እንዳልሆነ በዛው ተናግሬ ልጀምር ገና ከመምጣቱ ረብሻ ጀመረ እንዳይባል ብዬ። ስለዚህ ምናየው የመጀመሪያው ነገር እግዚአብሔር ሰውን እንዴት ፈጠረ? ወንድና ሴት አርጎ የፈጠራቸውን እንዴት ፈጠረ የሚለውን መመልከት ጥሩ ነው። ዘፍጥረት ምዕራፍ 1 ቁጥር 26 እስከ ቁጥር 28 ላንብብና ግን በኋላ መለስ ብለን ከሰው በፊት የተፈጠሩትን ፍጥረቶች መመልከት ያስፈልጋል። ለምን ይጠቅመናል? ምናጠናው ስለ ሰው አይደለም ወይ? ከዛ በፊት ያሉት ጨረቃ፣ ፀሐይ፣ ከዋክብት፣ ውሃው፣ የብሱ፣ ጠፈሩ ምናምን ምን ይጠቅመናል ካልን አይ ምናመልከው አምላክ የዚህ የፍጥረቱ ሁሉ ባለቤት መሆኑን መመልከት ስላለብን ነው። ይሄን የማያምኑ ሌሎች አማልክቶች ብዙ ጊዜ እንደ አምላክ የሚቆጥሩት ፍጥረቶቹን ወይ ፀሐይ ያመልካሉ ወይ ጨረቃ ያመልካሉ። ዘፍጥረት አንድ ግን በጣም ደስ የሚለው አሕዛብ የሚያመልኳቸውን ሁሉ የናንተ አምላክ ፈጥሯቸዋል ነው የሚለው። ክብር ለእግዚአብሔር ይሁን። ተራራውን ምንን ሁሉ የፈጠረ እግዚአብሔር እንደሆነ በመናገር ነው ዘፍጥረት ምዕራፍ 1 የሚጀምረውና ብዙ መሰረታዊ ክርስትና አስተምህሮ የሚባሉ ነገሮችን አጭቆ ያዘ ነው ዘፍጥረት ምዕራፍ 1 እና ምራፍ 2። ኢየሱስም አፕሮቹ ይሄ ነበር። በነገራችን ላይ ጥያቄ ሲጠየቅ ከመጀመሪያ እንዴ አልነበረም ይላል። ምን ማለት ነው? ዘፍጥረት 1 እና 2 ጋር ይሄደ ነው ማለት ነው። እንደዚህ ነበር የሚመለሰው። ኦሪጂናሊ እግዚአብሔር ኢንቴንሽን ይሄ ነበር። ፍጥረት ይሄን ነው የሚመስለው። ከተበላሸ በኋላ ነው ነገር እንደዚህ ሆነው ይያለ። አመላለሱን ስንመለከት ቴዎሎጂያችሁን ስሰሩ ሂድ ወደዛ ይያለ ነው ማለት ነው። ስለዚህ ዘፍጥረት 1 እና 2 ላይ ፍጥረት እንዴት እንደተፈጠረ ስለሚናገር ላምብብና ስለሷ አፈጣጠር ከዛ ተመልሰን ለሰውም የሚያስፈልገውን ፍጥረት ነገር እግዚአብሔር ቀድሞ እንዴት እንዳዘጋጀና የፍጥረቱ ሁሉ መጋቢ ፕሮቫይደር እግዚአብሔር እንደሆነም በዛው እንድንመለከት ያደርገናል። ላምብብ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ ቁጥር 28። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም፣ የባህርን አሶችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ሲል እንመለከታለን። ይሄ እንግዲህ ምራፍ 2 ላይ ዘፍጥረት ምራፍ 2 ላይ ዘርዘር አድርጎ ይነግረናል አፈጣጣራቸውን። ግን ጀነራል የሆነውን ነገር ሲነግረን እግዚአብሔር ሰውን በመልካችን በምሳሌያችን እንፍጠር ብሎ በእግዚአብሔር መልክ በእግዚአብሔር ምሳሌ የሰው ልጅ እንደተፈጠረ ደግሞ ወንድና ሴት ሆነው እንደተፈጠሩ ይሄ ክፍል ይነግረናል። ከዚህ በፊት ምን ፈጥሯል እግዚአብሔር? ያው 6ኛው ቀን ላይ ነው እግዚአብሔር ሰውን የፈጠረው። ከዚህ በፊት ምን ፈጥሯል ብለን ስንመለከት ከዘፍጥረት ምራፍ 1 ቁጥር 1 ጀምሮ ስንመለከት በመጀመሪያ የፈጠረው ብርሃናትን እንደፈጠረ ቀንና ሌሊት ብሎ እንደከፈለው መጀመሪያዎቹ ቁጥሮች ይናገራሉ። ከዛ ጠፈርን ሰማይ የሚለውንና ምድርን የሚባለውን እሱን እንደለየ ይናገራል። ከዛ ሳር፣ ቡቃያ፣ ዛፍ እነዚህን እንደፈጠራቸው ይናገራል እስከ 3ኛው ቀን። ከዛ 4ኛው ቀን ላይ ቀንና ሌሊት አለ ብርሃንና ጨለማ ለየ የሚለው ዘርዘር ሲል ማለት ነው። በ4ኛው ቀን ላይ ምንድነው የሆነው? ምልክት እንዲሆኑ ታላላቅ ብርሃናትና ተነነሽ ብርሃናትን ደግሞም ከዋክብትን ፈጠረ ይላል። አሁን ኦሪት ዘፍጥረት ምዕራፍ 1 ስለ ብርሃንና ስለ ጨለማ ወይንም ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ሲናገር በእግዚአብሔር ተፈጥረዋል ብሎ ነው የሚያስተምረን። እግዚአብሔር የፈጠረውን ፍጥረት ዘፍጥረት 1 ብቻ አይደለም ይነግረን። ለምሳሌ አለፍ አለፍ ብሎ የሙሴ መጽሐፍትም ላይ ታገኙዋቸዋላችሁ። ሪማይንድ ለማድረግ ሲፈልግ እግዚአብሔር ህዝቡን ወደ ጣዖት አምልኮ ምናምን ሲሄዱ አረ እንደዚህ አይደለም ይላል። እኔ የፈጠርኩ አይደለም እያለ በነቢያቱ መጽሐፍ ይናገራል። በአዲስ ኪዳን መጽሐፍትም እግዚአብሔር የምድር ዳርቻ ሁሉ ፈጣሪ እንደሆነ ለሰው ልጆችም የሚኖሩበትን ዳርቻ እንዳበጀላቸው ሁሉ የሚናገር ክፍል እናገኛለን። ይሄው ለምን ይጠቅማል ከተባለ ሰው ፀሐይን ማምለክ የለበትም። ዘፍጥረት ምዕራፍ 1 አንብቦ ፀሐይን ማምለክ የለበትም። ፀሐይ ተመልካ አታቀም ወይ? ታቃለች። ስለዚህ ቴዎሎጂያችንን ስንሰራ ወይንም የስነ መለኮት አቋማችንን ዴቨሎፕ ስናደርግ መጽሐፍ ቅዱስ ምን ይላል ነው። ከኤክስፒሪየንስ ተነስተን አይደለም እኛ እምነታችንን ቢልድ እናደርገው። ታይትላችን እሱ አይደለ? እነሆ ምናችን ምን ውስጥ ያለው? ስክሪፕቸር ውስጥ ያለው። አሁን አማኝ እምነቱን የሚመሰርተው ማለት ምን ላይ ነው? መጽሐፍ ቅዱስ ላይ ነው። አማኝ ያለው ነሰው ከተለያየ ሶርስ ነው የሚጠቀመው። ስለ ኦቶሪቲ ኦፍ ዘ ስክሪፕቸር አስተውሳለሁ እንም ተናግሬ ያቃለው በኤፌሶንስ እና ታና ምናምን ይመስለኛል ኦር ዮነ ብቻ መድረኩ ዛጋ ሆኖ ትዝ ይለኛል። አንዳንድ ነገር በቦታው ነው ትዝ የሚላችሁና ዛጋ ሆኖ ኦቶሪቲ ኦፍ ዘ ስክሪፕቸር ሳወራ ትዝ ይለኛል። አራት የስልጣን ምንጮች አሉ። አንደኛው ስክሪፕቸር ነው እግዚአብሔር ቃል ነው በቃ የትኛውንም ነገር ሊወስን ሲል አንድ ሰው ባይብል ምን ይላል ብሎ ሄዶ ሪፈር አድርጎ ይወስናል ሌላው ስልጣን ምንጭ ሰዎች ናቸው ኦቶሪቲስ ራሳቸው ሰዎች ወይ አንድ ሃይማኖት መሪ ሊሆኑ ይችላሉ በቃ እሱ ካለ አለ የሚሉ አሉ አንዳንዱ ደግሞ ትውፊት ነው ትራዲሽናሊ ኦራልም ይሁን የተጻፈም ይሁን ብቻ በትውፊት ነው ህይወቱን የሚመራው እንዲህ አይነት ነገር ዛሬም ፕራክቲስ ይደረጋል የመጨረሻው በጣም ሞደርን ነኝ ብሎ የሚያስብ የኔ ማይንድ ነው ፋይናል ኦቶሪቲ በህይወቴ ላይ ያለው ብሎ የሚያስቡ ሰዎች አሉ እና ቀድመ በጸሎት ያነሳውት ይሄ ነው በጣም ሞደርንም በመሆን መከስከስ አለ በጣም ኋላ ቀር በመሆንም ትውፊት ውስጥ ምናምን በመቀመጥም ፌል ያደርጋል ሰው ስለዚህ ነው እምነታችን ስንል ስክሪፕቸር ላይ ያለው እምነታችን ማለት ነው ክብር ለእግዚአብሔር ይሁን ስለዚህ ዘፍጥረት ምዕራፍ 1 ምን ይነግረናል ፍጥረት ሁሉ በእግዚአብሔር መፈጠሩን ይነግረናል ጉዑዙ እንኳን ሳይቀር ማለት ነው ወደ ላይ ቀና ብለን ስንመከል ሰማይን እግዚአብሔር ሰማይና ምድርን ምን አደረገ ፈጠረ ከዛ ደግሞ ለየው ፎርምለስ ነበረች ምድር እሱን ማስተካከለው የምታበቅል አደረጋት ይያለ አንድም ባለቤት መሆኑን እንመለከታለን የፍጥረት ሁሉ ባለቤት እግዚአብሔር ነው እና ሲራሱ እስራኤል ልጆች እግዚአብሔር ሪማይንድ ያረጋቸው ነበር እየደጋገመ አረ እንደዚህ አይደለም ይላል አሁን ለምሳሌ ዘጸአት 32 ላይ ጥጃ አልተመለከ ጥጃ ግን ፍጥረት እንጂ ፈጣሪ አይደለም ምክንያቱም የምድር እንስሶች ሲፈጠሩ መቼም ጥጃ አለ እዛው አይደል ስለዚህ ፍጥረት ምዕራፍ 1ን ስናነብ እግዚአብሔር እንትን ፈጠረ መልካም ነው አለ እንትን ፈጠረ መልካም ነው አለ እንደዚህ መብረር አያስፈልግም ያንዳንዱ ፍጥረት በእግዚአብሔር ከተፈጠረ ከዛ ፍጥረት ምዕራፍ 1 በኋላ ሳነብ ፍጥረት ሲመለክ ካየው መደንገጥ አለብኝ ማለት ነው። ግልጽ አይደለም? አሁን አሮን ምንድነው ያደረጋቸው? ሙሴ ከእግዚአብሔር ጋር ሊያወራ እነሱ ቢዝነስ ነው ኮተራራ ላይ የወጣው ደሞ ምን ቢዝነስ አለው ሙሴ? እግዚአብሔር የጠራው ሰው ነው። እንደውም ይቅርብኝ ይያለ ያው። ማይ ህዝቡ ጮሃል የህዝቡን ጮህ ሰምቼ ነፃ ላወጣ ስለፈለኩ አንተን ነው ፈልገው አግባባው መጨረሻ እሺ ያለ። ስለዚህ እንደ መሪነቱ ካለው ኃላፊነት አንፃር የህዝቡን ጉዳይ ይዞ ይወጣል ተራራ ላይ ለእግዚአብሔር ያወራል እግዚአብሔር ደግሞ ህዝቡን እንዲሰማ ይፈልገውን ደግሞ ከእግዚአብሔር ሰምቶ ይመጣል ለነሱ ከዚህ 40 ቀን ሄዶ እዛ ሲቆይ ህዝቡ ሰብሰብ ባለና አሮንን ምን እንደሆነ ማናቀማል ምን እንደሆነ አናቀም ምን ያቆየዋል ምን መቼም እንደሚመጣ ይታወቃል ሰው ዝም ይሞታል እንዴት አለ እና እንደማ በፊታችን የሚሄዱ አማልክትን ስራልን አሉ። አያችሁ ሰው ሺፍት ሲያደርግ ከፈጣሪ ሺፍት አድርጎ ወደ ፍጥረት አምልኮ ሲገባ እዛ ጋር ታያላችሁ። ምን ታዲያ ምንድነው ያሰባችሁት? በቃ በፊታችን የሚሄድ ማለት ምንድነው? እላይ ሆኖ የሚመራን ሳይሆን እኛ ምን መራው ማለት ነው። አሁን ያ የጣዖት አምልኮ ይባላል ጥጃ ማምለክ ይባላል። አሁን ዛሬ ጥጃ ላይ ኖር ይችላል። ግን ከጥጃ የማይተናነስ ጣዖት የሆነ አለ ህይወታችንን እንዲመራ ይፈቀድንለት ማለት ነው። ለኔ የህይወት ፐርፐዝ አልቲሜት ግቤ ይሄ ነው ብለን መጽሐፍ ቅዱስ የማይደግፈው ግብ ከሆነ ያገብ እሱ ጣውት ነው። ለዚህ ዘፍጥረት ምዕራፍ 1 ብዙ ነገራችንን የምንሰራበት ምዕራፍ 1 እና ምዕራፍ 2 ኦፍ ኮርስ ብዙ አስተሳሰቦቻችንን አመለካከቶችንን ምናጣራበት እና ቼክ ምናረግበት ትልቅ የመጽሐፍ ቅዱስ ክፍል እንደሆነ ማየት ያስፈልጋል። ምናልባት ይሄንንም ከዚህ በፊት እኔም አሙሻም አሮን ወጋሽን ጉሴ ማንስቶት ሊሆን ይችላል መጽሐፍ ቅዱስ የመጀመሪያዎቹ ሁለት ምዕራፍ ዘፍጥረት 1 እና 2 ከመጨረሻዎቹ ራእይ 21 እና 22 ጋር ይመሳሰላል። ፐርፌክት የሆነ እግዚአብሔር ፍጥረት ዘፍጥረት 1 እና 2 ላይ አለ 3 ላይ ገደሉ ይጀምራል ቫልዩ እዛ ጋር ነው የሚመጣው ሰው ወደቀ ይላል ደሙ ቀላል ነው እንደወደቀው ክስክስ ነው ያለው ሰው የሪዴምሽኑን ስራ እግዚአብሔር ሲሰራ ቆይቶ መጨረሻ ራእይ 21 እና 22 ነሆ አዲስ ምድር አይደለ በውስጡ ያለ ፍጥረት ሁሉ አዲስ ፍጥረት ይሆናል ይላል። ስለዚህ ይሄው ነው ተመለሶ ሲመጣ ምን ማለት ይሄው ነው ስላች ኤግዛክትሊ ይሄ ነው ለማለት አይደለም ግን ባይብል በቃ ይሄ ነው ማለት የመጀመሪያው ሁለት ቻፕተሮች ፐርፌክት የሆነ እግዚአብሔር ፍጥረት አለ የመጨረሻው ሁለት ቻፕተሮች ደግሞ የሚመጣው አዲስ ሰማይና አዲስ ምድር አዲስ ዓለም በውስጡም ያለ ሁሉ ነገር አዲስ ይሆናል የሚለው አለ። ስለዚህ ዘፍጥረት 1 እና 2 እንደዋዛ እናየውም ሌላው እንደዋዛ እንይ ማለት አይደለም ደግሞ ኢንተርፕሪቴሽን ብዙ ነው እንግዲህ ታውቃላችሁ ወይም በበረራ እናንብበው ይሄን ፈጠረ ሲል ቆም ብለን ኦኬ ይሄን እግዚአብሔር ነው የፈጠረው አዎ ኦኬ ኦኬ ቀጠለና ደግሞ ሁለተኛው ቀን ይሄን ፈጠረ ኦኬ በሶስተኛው ቀን ይሄን ፈጠረ ከዛ ፈጠረ ይላል አምስት ቀን ፍጥረትን ፈጥሮ ከጨረሰ በኋላ ስድስተኛው ቀን ላይ በፈጠረው ፍጥረት ሁሉ ላይ ገዢ እንዲሆን ኃላፊነት እንዲረከብ በመሳሌው በመልኩ እግዚአብሔር ወንድና ሴት አድርጎ የሰውን ልጅ ፈጠረ ይላል። እና ነጻሃይ ነከዋክብት ምልክት ናቸው ብቻ ነው የሚለው ላንብብሱን ቃል ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ጀምሮ ምዕራፍ 1 ቁጥር 14 እግዚአብሔርም ማለ ቀንንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ ለምልክቶች ለዘመኖች ለዕለታት ለአመታትም ይሁኑ በምድር ላይ ያበሩ ዘንድ በሰማይ ጠፈር ብርሃናት ይሁኑ እንዲሁም ሆነ። እግዚአብሔርም ሁለት ታላላቆች ብርሃናትን አደረገ ትልቁ ብርሃን በቀን እንዲሰለጥን ፀሐይ ማለት ነው ትንሹም ብርሃን በሌሊት እንዲሰለጥን ጨረቃ ማለት ነው ከጨረቃ ጋር አብሮ ደግሞ የሚወጡ ከዋክብትንም ደግሞ እንዳደረገ ይሄ ክፍል ይናገራል። ስለዚህ በመጽሐፍ ቅዱስ ውስጥም ስናነብ በታሪክም ስንሰማ አሁንም ባለንበት ዘመን እነዚህ ፍጥረት ናቸው እንጂ ፈጣሪ አይደሉም። ግን በአንዳንድ ባህል ይፈራሉ፣ ይከበራሉ፣ ይሰገድላቸዋል፣ መስዋዕት ይቀርብላቸዋል፣ ብዙ ነገር ይደረግላቸዋል እነዚህ ግዑዝ የሆኑ ፍጥረቶች። ስለዚህ ሁሉንም የሚሻባው ማለቴ ነው አምልኮን። በቃ ለእግዚአብሔር ብቻ የተገባን አምልኮ ስግደት አክብሮት ሁሉ ይሻማዋል። እና ስለሰው ማጥናት ለምንድን ነው የሚጠቅመው ካላችሁኝ ሰውን የማይሻማው የለም፣ ሰውን የማይፈልገው የለም፣ ሰውን የማያሳድደው ነገር የለም። ሁሉ እንዲሰግድለት ይፈልጋል። ሁሉ አቴንሽን ይፈልጋል። ሁሉ ልቡን መውረስና መያዝ ይፈልጋል። እና እነዚህ ሁሉ መመለክ የማይችሉ ናቸው። አሁን ለምሳሌ መዝሙር 121 ቁጥር 1 እና ቁጥር 2 የምትመለከቱ ብዙ ጊዜ በጸሎታችን እንለዋለን፣ በዝማሬ ይባላል። መዝሙር 121 ቁጥር 1 እና ቁጥር 2 አይኖቼን ወደ ተራሮች አነሳው ለምን ወደ ወንዝ አያረግም? ምክንያት አለ። ተራሮች ለሚመለኩ አማልክታል። የብዙ አዛባ ማልክቶች ተራራ ላይ ነው ያሉ ተብሎ የሚታመን። አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ረዳት አለ ብሎ ይታሰባል ማለት ነው። አሁን ይሄን ዲስፕሩቭ የሚያረጋው ምንድነው? ዘፍጥረት ምዕራፍ 1 ተራራ ነው እንጂ ምንም የለም ውሸት ነው። ያዛባ ማለክት ወይንም ዲያብሎስ ክፉ ሁሉ ነገሩ በውሸት ላይ ነው የተመሰረተው። አለ ተብሎ ነው በቃ ተራራ ላይ ከፍ ያለ ቦታ ላይ አለ ተብሎ ነው የሚታመነው። ስለዚህ እንደሌሎቹ እኔም እንደሌሎቹ ዝማሬ ውስጥ እኔም እንደሌሎቹ ረዳቴን ፍለጋ አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣል? እንዴ ቁጥር 2 መልስ ነው። ረዳቴ ወይም እኔን የሚረዳኝ ሰማይና ምድርን ከሰራ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ሰማይና ምድር ካለ ውስጡ ተራራ አለ ማለት ነው። አረለም ተራራ ላይ ያለ እኔን የሚረዳ ቀርቶ ተራራውን ራሱን የፈጠረ የሰራ ማን ነው? እግዚአብሔር ነው። የት? ዘፍጥረት ምዕራፍ 1 ትንቢተ አሞጽ ምዕራፍ 4 ቁጥር 13ን ብትመለከቱ ተራሮችን የሰራ እንኳን ተራራ ላይ አምላክ ሊኖር ተራሮችን ራሱ የሰራ ማን ነው? እግዚአብሔር ነው ብሎ ነው የሚያስተዋውቀው። ሌሎችም ኢሳይያስ 40 መመልከት ይችላል። አልሰማህም ምን? አላወቅህም ምን? የምድር ዳርቻ ፈጣሪ የሰማይ የምድር የፍጥረቱ ሁሉ ባለቤት ፈጣሪ ለምንድን ነው ይሄን የሚነግራቸው? ዘፍጥረት አንድ እኮ ቆይቷል እኮ ሀፕን ካደረገ። በኢሳይያስ ዘመን የእስራኤል ልጆች ይሄን ሲረሱ እግዚአብሔር ያስታውሳቸዋል። የሰው ልጅ ትልቁ ፈተና ወደ ጣዖት አምልኮ ሽፍት ማድረግ ነው። ደግሞ ኤኒቲንግ ካን ቢ ጣዖት። እጃ ብቻ አይደለም ጣዖት፣ ፀሐይ ብቻ አይደለም፣ ከዋክብትም ብቻ አይደለም። ብዙ ነገር በሰው ላይ ጣዖት መሆን የሚችልበት አቅም አለው። ወይልክ እንደየዘመኑ ማለት ነው እየተቀያየረ። አሁን እስቲ በአዲስ አበባ ኮንቴክስት እንኳን እናውራ ካለና አሁንኛ አሁን ግቢው ጓሮ የእንጨት ወይም የድንጋይ ጣዖት ሰርቶ ጧጧት ሄዶ አሁን የሚሰግድ ምን ይኖራል? ሰው የሰፈር ሰው ያረጋዋል አይሰቀበትም? እና ይሄ የለም ማለት ጣዖት የለም ማለት ነው? አይደለም። ተጃው ቢቀር ተራራው ቢቀር የሆነ ነገሩ ቢቀር የሆነ ስታቾች ምናምን ቢቀሩ ጣዖት ግን አላሁን ጣዖት አለ። አምላክ ያልሆነ ግን ህይወታችንን ሊዘውር የሚፈልግ ሊያስገባን ሊያስወጣን ዲቫይስ ሊያደርገን ከታጫ ሊያሳየን የህይወት ፐርፐዝ ይሄ ነው ሊለን የሚፈልግ በጣም ብዙ ነገር ያለበት ዓለም ውስጥ ስለሆነ ያለነው። ዘፍጥረት ምዕራፍ 1ን ስንመለከት በቃ ከእውነተኛው አምላክ ከፈጣሪው ውጪ ሌላ ምንም ነገር ፈጣሪ እንዳልሆነ ፍጡር እንደሆነ አቅም የሌለው እንደሆነ ጥገኛም እንደሆነ በደንብ መመልከት ያስፈልጋል። ስለዚህ ይሄን ፈጠረ ከዛ ወፎችን እና በባህር ያሉ አሶችን በሰማይ የሚበሩ ወፎች በባህር የሚኖሩ እንደገና የሚንቀሳቀሱ እንስሳቶችን ሁሉ እነዚህን ሁሉ ፈጠረ ይላል ከዛ ነው እንግዲህ ሰውን በመልካችን እንደመሰላችን እንፍጠር የሚለው እንዴት ተፈጠረ ካለ ከተባለ የእግዚአብሔር መልክና የእግዚአብሔር ምሳሌ አለበት ምን ማለት ነው መልክና ምሳሌ አንድ ነገር ለማስረዳት ብዙ አስተማሪዎች የሚጠቀሙበት መንገድ ነው ይሄ አንድ ነገር ምን ማለት እንደሆነ ለማስረዳት ምን ማለት እንዳልሆነ ማስረዳት ጥሩ ነው ይባላል ስለዚህ ዛሬ በእግዚአብሔር መልክና ምሳሌ መፈጠር ምን እንደሆነ ሳይሆን ምን እንዳልሆነ ነው ምን ይሰራል ነው የኛ ፈተናሱ ነው የኛ ፈተናሱ ምን እንደሆነን ስናቅ ምን እንዳልሆነን እንረሳና ያልሆነውም ይሆንን ይመስለንና ሌላ ጣጣው ዘፍጥረ 3 ላይ ይሄን ያፕን ያደረከው ፍጥረት ጥገኛ እግዚአብሔር ፈጠረ ብሎ ሰው ማለበት መፈጠር ውስጥ ማለት ነው በቃ ጥገኛ ነው ፍጥረት ፈጣሪ አይደለም ፍጥረት ጅማሬ ያለው እኛ አሁን ኤተርኒቲ ፓስት የለን ወደፊት ዘላለም እንኖራለን አዎ መጽሐፍ ቅዱስ ይናገራል ወደኋላ ዘላለም ነበርን አራል ነበርን በቃ ጅማሬ ያለን እኛ ፍጥረት ነን ግን ይገርማል ሰው ብድግ ብሎ ግን አምላክ ነኝ ይላል እንዲያነኝ ይላል ብዙ ነገር ይላል በጣም ብዙ እንደሚያቅ በጣም ብዙ እንደሚችል በጣም ብዙ ሙከራዎች ይካሄዳሉ ግን እዛ ፍጥረት ምራፍ አንድ መልእክት ግን ምንድነው አይ ሌላውም ፍጥረት ጉዑዙም ሰማዩም ምድሩም በውስጡ ያለው በውሃ ውስጥ ያለው የሚበረው ሰውንም ጨምሮ ኢቭን በእግዚአብሔር መልክና አምሳልም ቢፈጠር እንኳን ጅማሬ ያለው ጥገኛ የሆነ እግዚአብሔር ሁን እንደሚለው የሚሆን የሚማር ነው የሚማር ሰው እኮ አስቡት እንዴት ነው ፈጣሪ የሚሆን እንዲህ አርግ እንዲህ አታርግ ከዚያ አትለፍ እዚህ ድረስ ሂድ የሚባል ሰው የተገደበ ነው የተወሰነ ነው ግን ሰው ሪቤል የሚያደርግ ፍጥረት ነው ደግሞ ያምጻል ከሚያመጽባቸው ነገሮች አንዱን ዛሬ እንመለከታለን በተለይ ወንድና ሴት አድርጎ ፈጠራቸው አንዱ የታመጸው አሁን እዚህ ላይ ለምን ወንድና ሴት ብቻ ሌላም ጀንደር አለ ይሏችሁ አሁን ነው እነሆ እምነታችን እንግዲህ የሚመጣው እነሆ እምነታችንና እነሆ እምነታችሁ ካልተባባልን በጣም አስቸጋሪ ነው የሚሆነው ማለት ከሁሉ ሶርስ ጨልፈን ይሆናል አይሆን ያቋም ሰው መሆን ይጠይቃል የእምነት ሰው ሲሆን ሰው ክርስቲያን ሲሆን እግዚአብሔርን የሚያመልክ ሲሆን ኦቶሪቲ ኦፍ ዘ ስክሪፕቸር በህይወቴ ላይ ሙሉ በሙሉ እቀበላለሁ ካለ አቋም ይጠይቃል አቋማችንን ምን ይዘው ደግሞ ባይብል ምን ይላል በሚል ነው ስለዚህ አሁን ዘፍጥረት 1 ቁጥር 26 ጀምሮ ያለው እግዚአብሔርም አለ ልክ ሌላውን አለ እንዳለ ይሁን እንዳለ እግዚአብሔር ሰውን እንዲፈጥር እናያለን በመልካችን እንደምሳሌያችን እንፍጠር ምን ማለት አይደለም በመልክ በእግዚአብሔር መልክና በእግዚአብሔር ምሳሌ መፈጠር ማለት ምን ማለት አይደለም ከተባለ ለምሳሌ መጀመሪያው ምን ነው እንደኛ አይነት አካል ያለው አይደለም እግዚአብሔር ግን መጽሐፍ ቅዱስ ሲናገር የእግዚአብሔር እጅ ከማዳን አላጠረ እጅ አለው የኛ አይነት አይደለም እንጂ አለው ማለት ነው መጽሐፍ ቅዱስ ሲናገር ይሄ ፈንክሽን እንደሚያረግ ለማሳየት እንጂ በመልኩ በመሳለው እግዚአብሔር ፈጠረኝ ሲል አንድ ሰው የኔ አይነት ባላምስት ጣት ባላምስት ነው ያለም ሁሉ አንዳንዴ ነው 6 ያለው እንጂ ባላምስት ነው እግዚአብሔር የኔ አይነት በግራጁ 5 በቀኝጁ 5 እንደዚህ አለው ምናም ማለት አይደለም አይኖቹ በመድር ሁሉ ይመለከታሉ ሲል ያያል ነው እንጂ ኮንሰፕቱ የኛ አይነት አይን አለው ማለት አይደለም ግን መልክ ያልኩ አዎ መልክ ምንድነው ነው ትርጉሙ ዮሐንስ ወንጌል ምዕራፍ 4 እግዚአብሔር መንፈስ ነው ለሳምራ ሲት እግዚአብሔር ጌታ ኢየሱስ ክርስቶስ ያወራተው እግዚአብሔር መንፈስ ነው ሲል መንፈስ ታዲያ እንደዚህ እጅ ምናምን አለው እንዴ የለው ግን ደሞ እኮ የእግዚአብሔር ክንድ ከማዳን አላጠረችም ጆሮ ከመስማት አልደለበ ጆሮ ሁሉ አለው ምን አይነት ጆሮ ነው በመልካችን ሲባል ሊትራሊ ከወሰደው አሁን አንድ ሰው ለምሳሌ እግዚአብሔር ሰውን በመልካችን እንደምሳሌያችን እንፍጠር የሚለውን ሲመለከት ኦ የኔ አይነት ነው ማለት ነው እግዚአብሔር አንድ አይነነን ማለት ነው ወደሚል መሄድ የለበትም በጣም መጠንቀቅ አለበት ይሄ ቤዚክ ዶክትሪን ወይ መሰረታዊ ክርስትና አስተምህሮ የሚባለውን ነገር ስናጠና ዘፍጥረት ምዕራፍ 1 ላይ ተነሳን ማለት ሙጭጭ ብለን ከዚያ አንወጣ ማለት አይደለም። በመልኩ በመሳለው የፈጠረ እግዚአብሔር በሌሎች የመጽሐፍ ቅዱስ ክፍሎች ራሱን ሲያስተዋውቅ ምን ብሎ አስተዋውቋል የሚለውን በደንብ መመልከት ያስፈልጋል። ስለዚህ ምን ማለት አይደለም በእግዚአብሔር መልክና አምሳል መፈጠር ማለት ፊዚካል ቦዲ የኛ አይነት አካል እንደዚህ አይነት አካል አለው ማለት አይደለም። ግን ፈንክሽን ያደርጋል። የእግዚአብሔር ክንዶ ይተነስ መዝሙር ሁሉ አለ እዚህ ሲዘመር ትዝ ይለኛል። የእግዚአብሔር ክንዶ ይተነስ ተነስ ጥም ልመና ነው መማጸን ነው። ክንድህን ኃይልህን እንመልከት ነው እንጂ የሆነ ትልቅ ክንድ ኤክስፔክት ያደረገ ነው ወይንም በመናባችን እየሳለን አይደለም። የእግዚአብሔር ክንድ ሲገለጥ ኃይሉን መመኘታችንን መማጸናችንን የሚያሳይ ሐሳብ እንዳለው መመልከት እንችላለን። ሉቃስ ወንጌል ምዕራፍ 24 ላይ ጌታ ኢየሱስ ክርስቶስ ወደ ኤማሁስ ጠውልገው ለሄዱት ሁለት ደቀ መዛሙርት ሲገለጥላቸው ያላቸው ነገር አለ። ተጠራጥረው ነበር። መንፈስ እንግዲህ እንደዚህ ምንነካ መዳሰስ አካል የለውም ኑ ዳሱኝ ኑ ንኩኝ ብሎ እንደዳሰሱስ እንደነኩት እንደ ስለዚህ በዛ ንግግር ውስጥ ኢየሱስ ክርስቶስ ምንድነው ይላል መንፈስ ያዩ ስለመሰላቸው እሱ ግን ግሎሪፋይድ በሆነ ቦዲ በዛ አካል ነበር የተገለጠላቸውና መንፈስ አይደለም ያያችሁት እኔው ራሴ እንዳልኳችሁ እነሳለሁ ብያችሁ አንበረ እኔው ራሴ ተነስቼ ነው ኑ ንኩኝ ኑ ዳሱኝ ብሎ ሲዳሰስ ሲነካ እናያለን። ስለዚህ እግዚአብሔር በመልካችን እንደመሳለችን እንፍጠር አለ ሲባል የኛ አይነት ቦዲ የኛ አይነት አካል አለው ማለት አይደለም። ምናልባት አሁን ይሄ አይ ይሄ እንኳን ብዙ አልቸገርም እንደዚህ እንኳን አላስብም እንልካለን ቢኖርስ እንደዚህ የሚያስቡ ሊኖር ይችላል። አንዳንድ ጊዜ ሰዎች እንደዚህ ከእግዚአብሔር በመልኩ በመሳለው ፈጠረን ሲባል የኛ አይነት እንደሆነ አስባለሁ። ስለዚህ እዚህ ጋር የተሳሳተ አመለካከት ደግሞ ሌላውን ውሳኔውንም እንደዛው ነው አፌክት የሚያደርግበት ብዬ አስባለሁ። ሌላው በመልካችን እንደምሳሌያችን ንፍጠር ሲል እግዚአብሔር ምን ማለት አይደለም በአንድ ጊዜ በሁሉ ስፍራ ምን እንገኝ አይደለንም እኛ ውስነን። ይሄንንስ ምደፍራለ እንዴ ካላችሁ ወፈፈ አይጠፋም። ተፈጥሮም ያቃል ደሞ በታሪክም ተፈጥሮ ያቃል። ምናልባት በእኛም ዘመን አልፎ አንዳንድ ጊዜ የሚሰሙ ነገሮች አሉ። ይሄ ለሰው ብቻ አይደለም በአንድ ጊዜ በሁሉ ስፍራ መገኘት የሚችል እግዚአብሔር ብቻ ኤንጀልስ አይችሉም። አሁን ይሄንን ለምሳሌ ትምርቱ ስለ ኤንጀሊዮሎጂ ስላልሆነ ስለ መላእክት ስላልሆነ ብዙ ገብቻ አላወራም እንጂ ከእግዚአብሔር ውጪ በአንዴ በሁሉ ስፍራ መገኘት የሚችል ማንም የለም ማንም የለም። እንዴ ሰው ታዲያ በእግዚአብሔር መልክ በእግዚአብሔር አምሳል ከተፈጠረ ይሄን የእግዚአብሔር ካራክተር ሼር አላደረገም? መልክና ምሳሌ ካራክተሩን ነው። አዎ እግዚአብሔርን የመለኮት ባህሪ እንድንካፈል ነው። ግን ያላካፈለንና ያካፈለንን በደንብ ካላወቅን ድብልቅልቁ ነው የሚወጣብን ማለት ነው። አሁን ስለመነጠቅ አሁን ፊሊጶስ ተነጥቋል ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይ ፊሊጶስም ተነጠቀ። በዛ በኢትዮጵያ ጃንደረባ ሲያገለግል ነበር አረጋዛ በሚባል ምድረበዳ ልክ ሚሽኑን ሲጨርስ ኢትዮጵያ ጃንደረባ ደስ ይያለ ወደ አገሩ ሄደ በሰረገላው። ይሄ ግን ተነጥቆ ወደ ቂሳሪያ ነው እንደዚህ ሚል ቦታ ሄደ ይላል ሐዋርያት ሥራ ምዕራፍ 8 መጨረሻው ቁጥር 40 አካባቢ ሲመለከቱ። አሁን ይሄንን እንኳን አንዳንድ ሰው በተሳሳተ መንገድ ሊረዳ ይችላል። መነጠቅ ማለት ተነጥቆ የሄደበት ቦታ ነው እንጂ ያለው የተነቀጠበት የተነጠቀበት ቦታ አይደለም። ለቀቀቆ በቃ ከተነጠቀበት ቦታ ነው እዛ ነበር ልክ ነው ጋዛ ነበር ምድረበዳው ላይ ነበር አገልግሎ ጨረሰ። ሲነጠቅ ትራንስፖርት ነው እንጂ ያልተጠቀመው ግልጽ ነው። ሄዶ እዛኛው አዲሱ ቦታ ሄዶ አረፈ እንጂ ሌላ ምንም የተፈጠረ ነገር የለም። ነባንዴ በሁሉ ስፍራ መገኘት እንችላለን ማለት አይደለም በእግዚአብሔር መልክና አምሳል ተፈጠረን ማለት። ይሄን ማረግ የሚችል ማን ነው? እግዚአብሔር ብቻ። ለምሳሌ አሁን እግዚአብሔር ባንዴ በሁሉ ስፍራ መኖሩን እናቀበት የመጽሐፍ ቅዱስ ክፍል ብዙ ነው። መዝሙር 139 በጣም የሚገርም መዝሙር ነው። ወደ ላይ ወጣ አንተ አለ ወደ ታች ወርድ ሲኦል ብሄድ ይላል እኮ የትን ካንተ የሚሸሸው ነው። ሰው ባንድ ጊዜ በሁሉ ስፍራ መገኘት የሚችል አምላክ እንደሆነ እግዚአብሔር እንደ አይነት አምላክ እንደሆነ ማወቁ ከብዙ ነገር ሊጠብቀው ይችላል። እሱ ራሱ ውስን መሆኑን ባንዴ በሁሉ ስፍራ መገኘት አለመቻሉን ይሄን የሚችል እግዚአብሔር ብቻ መሆኑን ማወቁ ውሳኔዎቹን positively affect ያረጋል ወይም negatively affect ያረጋል። ለምሳሌ ትንቢተ ዮናስን አነብ ነበር። በጣም በጣም interesting መጽሐፍ ነው። እንደው በዛው ልንገራችሁ ትንቢተ ዮናስ። ዲ ጉድ አይደል እንዴ ትንቢተ ዮናስ? አንድ ትንቢት የሌለው መጽሐፍ እንደው ታቃላችሁ? ያው ለዚህ ነው ታዲያ አንድ ትንቢት የለው ግን ትንቢተ ዮናስ እና ገና ሲጀምር እግዚአብሔር ዮናስን ምን ይለዋል? ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ትሰብካለህ፣ ክፋታቸው በፊቴ ወጥቷልና። ይሄ ነው የተነገረው ነገር። ብዙዎቻችን የምንሰቃይበትን ስቃይ እንዳይሰቃይ እግዚአብሔር በጣም ይረዳው ሰው ነበር ዮናስ። ምንድነው ያን የሚያሰቃየ? የቱ ጋር እንደሚፈልገንና በምን አቅጣጫ እንደሚፈልገን ስለማናቀ አይደል ሜችን የሚባል አይደል አቢብ? የቱ ጋር ነው በየሳስብ 5 አመት ይበላል። በምን አቅጣጫ ነው የሚፈልገኝ ስል 6 አመት ይበላል። ምንድነው የሚታረፈኝ ታዲያ? እግዚአብሔር ዮናስን የገላገለው ከዚህ ነበር። አትልፋ አንተ ሰባኪ ነህ። ምንም ነገር እንዳትሞክር። ያሪ ፕሪቸር ደሞ ቦታ እዛ እንዳይመስል ነነዌ ነው። ያውም ታላቂቱ ከተማ 120 ሺህ ሰው ያለባት። እንብ ያለ ዮናስ ገጠር ቢላክ ምን ሊሆን ነው? 120 ሺህ ሰው ማለት ኢኩቫለንቱ ኢትዮጵያ ማለት ነው። ታውን 120 ሚሊዮን ማለት አልሄድም። ይቻላል ወይ ነው ቲዮሎጂ? ይቻላል ወይ ከእግዚአብሔር ፊት ሊቆበልል ይላል። ይቻ መዝሙር 39 ነው ያቀም ያቃል። በምን አወቅ እንደሚያቀ ትንቢተ ዮናስ ምዕራፍ 2 ላይ እንዳለ የጸለየው ጸሎት መዝሙረ ዳዊት ላይ ያለ ነው። ስለዚህ ያቃል። ከዚህ በፊት ሌሎች የጸለዩትን ጸሎት ጸልዮ እኮ ነው የተረፈው ራሱ ካሳሁት ውስጥ ማለት ነው። ስለዚህ መዝሙረ 139 ምንድነው የሚለው? ከፊት ወዴት ይከራል? እላለ ታቻለ ዛለ ዮናስ ግን ከእግዚአብሔር ፊት ሊቆበልል ተነሳ ይላል። ከዛ የመርከብ ትኬት ቆረጠ ገባ ቤዝመንት ወረደ ይላል እታች። ከዛ እግዚአብሔር ማዕበል አስነሳ ባህሩ ይናወጥ ጀመረ መርከቢቱ ትናወጥ ጀመረ ይላል። ሰው ሁሉ ተሳፋሪ በሙሉ ወደ አምላኩ ይጮህ። ሁሉም አምላክ አለ። ተራራ ይሆናል ያንዱ አምላክ፣ ፀሐይ ትሆናለች ያንዱ፣ ጨረቃ ይሆናል፣ ከዋክብት ይሆናል። ብቻ ወደሚያቀው ሁሉም ይጮሃል። ዮናስ ግን ወደ ቤዝመንት ወደ ታች ወርዶ በደንብ ተኛ ሊያመልጥ ከእግዚአብሔር አይቻል። ቤዝመንት ይውረድ ላይውጣ አይሳፈር ይሳፈር እግዚአብሔር በሁሉ ስፍራ አለ። ስለዚህ በመልካችን እንደምሳሌያችን እንፍጠር ሲል እግዚአብሔር ይሄን ሼር አላደረገውም ለሰው። ምናልባት አንደርሰው ከወርቀት በኋላ ነው እንጂ ከወርቀት በፊት ነው። ከወርቀት በፊትም እንደዛ ነው። ውስን ነው። በቃ እግዚአብሔር ፈጠረ በፍጥረቱ ሰውም ነበረበት ተፈጠረ ካለ በቃ ከተፈጠረ ለምን እናልፋለን? ፍጡር ነው በቃ። ይሄን አድሚት ማድረግ ያስፈልጋል። ውስን ነው ፍጡር ነው። ግን ይሄ ይተናነቃል። አንዳንድ ጊዜ ሞክር ይላል። አይ እንግዲህ እስቲ ቆይ ሌላም ቢኖር የዘፍጥረት 3 ታሪክ ይሄ ስለሆነ ማለት ነው። እና አንዳንዴ እና አዳምና ሔዋን ላይ ብቻ እናሳብባለን እንጂ ያ ቴንደንሲ አሁንም በሰው ውስጥ እንዳለ ማወቅ አለብን። ሪቤል የሚያደርግ የሚያመጽና ይሄን አለመቀበል የሚፈልግ ማንነት ሰው ውስጥ አለ። ስለዚህ ባንዴ በሁሉ ስፍራ መገኘት የሚችል እግዚአብሔር ብቻ ነው። ሰው ግን ይሄ አልተሰጠውም። አንዳንዶች ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 3 ጀምሮ ከመለኮት ባህሪ ተካፋዮች እንድንሆን የጠራን እግዚአብሔር ይልቃላል። ያንን ሙልጭ አርከው ወስደው ከመለኮት ባህሪ እንድካፈል እግዚአብሔር ጠርቶኛል። ስለዚህ ምንድነው ያልተካፈልኩት ይላል። አይ ያላካፈለናል ያልሰጠናል። ውስንነት አለብን እኛ። ለነ ኢዮብ እግዚአብሔር ሲገለጥ የሚናገራቸውን ነገሮች ስንመለከት እሱ ምጡቅ የሆነ አምላክ እንደሆነ ሁሉም በገዛ ፈቃዱ እንደፈጠረ ይሄን ሳረጋ ማከረ ያለው ነው የሚለው ኢዮብ። አረ እኔ አልነበርኩም እንዴ? እኔ እግዚአብሔር ኢዮብን ያሳመነበት መንገድ ራስ ወንድ አንዴ በጣም ያስደንቀኛል። ዝም ብዬ ሳስበው አልተመለሰም እኮ ጥያቄው። አልተመለሰም። በፕሬዘንሱ ብቻ ነው እግዚአብሔር የመለሰለት። ና ተነስ እናውራ አለው። እስቲ እንደፋታ በሰጠኝ ባወራኝ ሲላል ነበር። ና አለው ነው አለው። ልጆች ለምን ደሞት ታቃለ ብሎ ነው የጀመረው? አይደል እንደውም አልተነሳም ጭራሽ አልተነሳም። እንትን ስፈጥር የት ነበርካል? እኔ አልነበርኩም። እሺ እንትን ስፈጥር አማክረህ ነበር? እኔ በጭራሽ በጭራሽ። እንትን ሲሆን ታቅ ነበር? የእግዚአብሔርን ምጡቅነት የሱን ውስንነት ነው ያሳየው። ራሱ ነው በኋላ ሁሉን ታደርግ ዘንድ ምን እንደሆንክ። አዎ ክብር ለእግዚአብሔር ይሁን። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከዘ ከቶ እንደማይቻል አሁን ምን አረኩኝ? አወኩኝ። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን አይኔ አየች። እግዚአብሔር ለሰው ልጆች ከተገለጠ መጽሐፍ ቅዱስ ውስጥ እሱ ምጡቅ እነሱ ሚጢጢ ነው የሚሆነው። ኢሳይያስ ምዕራፍ 6 የሚገርመኝ ክፍል ነው። ኢሳይያስ አየሁት አለ እግዚአብሔርን። ከነ ወቅቱ ነው የሚናገረው። እሱ ደግሞ ንጉሱ ኦዚያን በሞተበት ጊዜ እግዚአብሔርን ይላል ወዲያው ከፍ ባለ ዙፋን ላይ ተቀምጦ እንደዚህ አየሁት። ለረጅም ጊዜ ኢሳይያስ ንጉሱን እግዚአብሔርን በዙፋኑ ላይ እንዳይ የከለለው ኦዚያን ነበር። ማን የከለላችሁ አሁን ምናምን ይባላል። ያዲክ ሲገባ እንደማለት ነው። ንጉሱ ኦዚያን ሲሞት ማለት ወቅቷን ብቻ ለመግለጥ የተጠቀሰ እንጂ ኦዚያን ኢሳይያስ እግዚአብሔርን ላይ የከለለ እርም ምናምን 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 ነው አይደል? አይደል? ልክ እዛ ወቅት ላይ 52 ዓመት ይሁዳን የመራ ሰው ነው። አሪፍ መሪ ነበር ኦዚያን። ስለዚህ ትልቅ ሰው ነው። ሲሞት እንደማስተዋሻ እንትን ይባለለታል። እሱ የሞተ ጊዜ ነው በቃ። ልክ እሱ የሞተ ጊዜ yes of course የሱ ዙፋን ባዶ ሆነ። ግን አንድ ዙፋን አየዋል። ባዶ ማይሆን ዙፋን እና ይወጣ ሳይው በዙሪያው ያሉ የሰማይ ሰራዊት አንዳቸው ለአንዳቸው በመገረም ቅዱስ 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 ይሉታል። ደሞ ኢቭን 3 ጊዜ መሆኑ ምክንያት አለው። ኢሳይያስ አየሁት ሲል እና የሰማይ ሰራዊት ሲዘምሩ እና እርስ በርስ ሲነጋገሩ አንዴ ነው ቅዱስ ያሉት ብሎ ዮሐንስ ራእይ ላይ ሄዳችሁ ስትመለከቱ ሶስቴ ነው አይደል መጽሐፍ ቅዱስ ወጥነቱን ታያላችሁ። ኢሳይያስ አየሁ ሲል ሰማሁ ሲል ተመሳሳይ ነገር ነው። እነ ዮሐንስ ካዩት ጋር እነ ዳንኤል ካዩት ጋር እነ ሕዝቅኤል ካዩት ጋር ማለት ነው። እና አየሁታል። በጣም የከበረ ነው፣ ያስፈራል። ልክ የዘጸአት 19 አይነት ጭስ ምናምን ሁሉ አለ አለ። ይሄ ማለት አሁን መቅደሱን ሞልቶት ነበር ቀሚሱ እንደዚህ ዘርፈፍ ብሎ ምናምን ሲል እግዚአብሔር ቀሚስ ይለብሳል እንትን ነው። ቪዥዋላይዝ ያደረገውን የታየውን ነገር ነው እንጂ እዛ ጋር የሚነግረን የምር ቀሚስ የሚለብስ እግዚአብሔር ዘርፈፍ ያለ እንትን ያለው እንደ ሙሽራ አይነት ዘርጋ ያለ እንትን ለብሶ በዙፋን ተቀምጧል ማለት አይደለም። ግን ትልቁ ቁም ነገር ምንድነው? አየሁት ብሎ ቀጥሎ እኔን አየሁ ነው የሚለው። ትክክለኛ መገለጥ ይሄ ነው። ማንም ሰው ስለ መለኮት ስለሆነ ስለ እግዚአብሔር እነሆ እምነታችን ስንል አምናለሁ ሲል መጽሐፍ ቅዱስ እግዚአብሔርን የታስቀምጦታል፣ ሰውን የታስቀምጦታል። እግዚአብሔር በፍጹም ሼር ያላደረገው ያላካፈለው ማንነት ስላለው እሱ ጋር ከሳተ በጣም ከፍተኛ ስህተት ውስጥ ነው የሚገባው ሰው። ስለዚህ ሰውን በመልካችን እንደ ምሳሌያችን እንፍጠር ማለት በአንድ ጊዜ በሁሉ ስፍራ መገኘት የሚችል አይደለም። አካላዊ መልክ ወይም ተመሳሳይ ነገር አለን ማለት አይደለም። ሁሉን አዋቂም አይደለም ሰው። ሁሉን አዋቂ አይደለም ሰው። የእውቀትም ውስንነት አለብን። በኃላፊነት ይሄን አርግ ይሄን አርግ ይሄን ግዛ ይሄን አድርግ ተብሎ ኢንስትራክሽን የሚሰጠው ሰው እንግዲህ እንዴት ነው ሁሉን የሚያውቀው? ሁሉን ሊያውቅ አይችልም። ሁሉን የሚያውቅ ማን ነው? እግዚአብሔር ነው። ከሱ የተሰወረ ምንም ነገር የለም። ትናንትን ያውቀዋል፣ ዛሬን ያውቀዋል፣ ነገን ያውቀዋል። ሁሉ አሁን ነው በሱ ዘንድ። ምንም የተሰወረ የተደበቀ የማያውቀው ከቁጥጥሩ ውጪም የሚወጣ ነገር ምንም ነገር የለም ይመስላል። አሁን መጽሐፍ ቅዱስ ላይ አንዳንዴ ስንመለከት ከእግዚአብሔር ቁጥጥር ውጪ ሊወጣ ነው እንደ ይሄ ነገር ስንል አይደለም፣ አይወጣም። በእግዚአብሔር ቁጥጥር ስር ነው። ከሱ እውቀት ከሱ ፕላን ውጪ የሚወጣ ምንም ነገር እንደሌለ መጽሐፍ ቅዱሳችን ይናገራል። ስለዚህ የእውቀት ውስንነት አለብን። በአካል አንመሳሰልም። ባንዴ በሁሉ ስፍራ መገኘት ብዬ የተወሰነውን ፒክ ለማድረግ ብዬ ነው እንጂ ከዚህም ውጪ ፍጹም ከእግዚአብሔር ያልወረስናቸው ያልተቀበልናቸው ነገሮች አሉ። እሺ ምን ማለት እንዳልሆነ ካየን ምን ማለት እንደሆነ እንያ። የሚከተለው እንዴ መጨመራት ሐሳብ አለች። አሁን ለዛሬ ምን ነው ሐሳብ አለ? ይሄ በተለይ ወንድና ሴት አርጎ ፈጠራቸው፣ ብዙ ተባዙ አላቸው፣ ለሰው የሚያስፈልገውን ሁሉ ፕሮቫይድ አደረገ የሚለውን ነገር ካየን በኋላ ባምልኮ ለእግዚአብሔር ምላሽ መስጠት ይኖርብናል። ዘፍጥረት 1 ማለት ለኔ ሮሜ 11:36 ሆኖ ነው ያገኘሁት። ሁሉ በርሱ፣ ሁሉ ከርሱ፣ ሁሉ ለርሱ። ስለዚህ ለርሱ ለዘላለም ክብር ይሁን። ዘፍጥረት 1ን አንብበን ጨርሰን እንደዚህ ካላልነው እግዚአብሔርን የጻፊው ኢንቴንሽን ሚስ ተደርጓል ብዬ አስባለሁ። አድማየር ማድረግ አለብን፣ እግዚአብሔርን ማድነቅ መገረም አለብን። የኔ ፐርሰናል ይሆን ከአምላክ መከተልህ ማመልከ አምላክ የዚህ ማየው ሁሉ የፍጥረት ሁሉ ባለቤት ነህ፣ ፈጣሪ ነህ፣ ያስገኘህ አንተ ነህ፣ ዋው ማለት አለብኝ፣ መደነቅ አለብኝ። መጽሐፍ ቅዱስን ከሚቀበሉ ውጪ ያሉ ሰዎች ዲስቶርትድ የሆነ መረጃ ነው ያላቸው ስለ እግዚአብሔር፣ ስለ ፍጥረት፣ ስለምን ይሞከራል። ያው እንግዲህ ብዙ ጥናቶች አሉ። አሁን ሰውን እንኳን አሁን እኛ ዶክትሪን ኦፍ ማን ወይንም ትምህርተ ሰብ ወይም ሰብ ያው እንግዲህ እንትን ስለሆነ ሰው ማለት ነው። አሁን ሰባዊ መብት ሲባል ምን ነው? የሰው መብት ለማለት ነው። ሰብ ሌላ፣ ሰው ሌላ አይደለም፣ ያው አንድ ናቸው። ስለዚህ ትምህርተ ሰብ ወይም ትምህርተ ሰው ብለን ስንመለከት በዚህ ውስጥ የምንመለከተው ምንድን ነው? እግዚአብሔር ትልቅ ሆኖ ምጡቅ ሆኖ ግን ሰው ደግሞ በእግዚአብሔር ስር ኃላፊነት ተሰጥቶት የሚኖር ፍጥረት እንደሆነ እንመለከታለን። ሌሎች ጥናቶችስ ሰውን ሌላ አርገው ያቀርቡታል። ሰውን ከሶሻል ነገሩ ጋር አያይዘው፣ ከኢሞሽናል ነገሩ ጋር አያይዘው፣ ከኢንተሌክቹዋል ነገሩ ጋር፣ ከብዙ ነገሩ ጋር አያይዘው ብዙ ጥናት አለ። ዲፋይን ይደረጋል። ሰው ማለት እንዲህ ነው፣ ሰው ማለት እንዲህ ነው። ወይ ከእግዚአብሔር ቃል ጋር የተስማማ ድምዳሜ ይስማማናል። ግልጽ ነው። አዎ ከእግዚአብሔር ቃል ጋር የማይጋጭ ጥናት ይስማማናል። ቀጥታ እየመጣ ግን የእግዚአብሔርን ቃል ዲስፕሩቭ የሚያደርገው ሊያደርግ የሚሞክር ጥናት ግን ኖ ነው የምንለው እኛ። ለምን? ኦቶሪቲ ኦፍ ዘ ስክሪፕቸር። በአማኝ ህይወት ውስጥ የእግዚአብሔር ቃል ዋና መመሪያችን ነው። ከዚህ ጋር አብሮ ሊሄድ የሚችል ጥናት ተጠና ተገኘ ከተባለ አምጣው ነው የምንለው። እዛ ስናየው ይሄ መጽሐፍ ከተፋው እኛም እናስወግደዋለን፣ ይሄ መጽሐፍ ካቀፈውና ከተቀበለው የስ እንቀበላለን ማለት ነው። ስለዚህ ሰው ማን ነው ብለን ስንመለከት የኛ ጥናት የሚያተኩረው የእግዚአብሔር ቃል ስለ ሰው ምን ይላል የሚለው ላይ ነው ማለት ነው። በመልካችን እንደ ምሳሌያችን ንፍጠር ይሄ ማለት አይደለም ማለት እሺ ምን ማለት ነው? ምዕራፍ 2ንም ስለምንመለከተው ኔክስት ዊክ እሱን እናያለን። ወንድና ሴት አድርጎ ፈጠራቸው የሚለውን እንመልከተው። ቁጥር 27 ላይ እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው ወንድና ሴት አድርጎ ፈጠራቸው። አሁን ወንድና ሴት አድርጎ ፈጠራቸው ሲባል እግዚአብሔር ጾታ አለው? ያያችሁ ሰው ማለት ይሄ ነው። ጉንፋን የሚይዘው የሚቸገር ምንም እኮ ሌላ ቦታ ምን እኮ ያስፈልግም እኮ እንደው ዝም ብለን እኮ ነው በቃ ሰውማ እንላለን። ሰው ይሄ ነው። ወንድና ሴት አድርጎ ፈጠራቸው በመልካችን እንደ ምሳሌያችን እንፍጠር ብሎ ወንድና ሴት አድርጎ ፈጠረ ሲል ጾታ አለ ወይ? እግዚአብሔር የለው። ግን እኛ ወይም አዳምና ሔዋንን የሰው ልጆችን ወንድና ሴት አድርጎ እንደፈጠራቸው ይሄው መጽሐፍ ቅዱስ ይናገራል። አሁን ሌሎች ጥናቶች ብዙ ጥናቶች አሉ፣ በየዘመኑ የሚመጡ ጥናቶች ማለት ነው። ጾታ ማለት ማን ነው ወንድና ሴት ብቻ ያደረገው ይላል። ምንድነው ምን ሆነ የዛን ጊዜ? እነሆ እምነታችን ውስጥ የምንገባው የዛን ጊዜ ነው። ሰው ያምጻል። ሰው በእግዚአብሔር ቃል ላይ ያምጻል። በእግዚአብሔር ዲዛይን ባደረገው ነገር ላይ ያምጻል። እንዲህ አይነት ቴንደንሲ አለ ሰው ውስጥ። ወገ መጽሐፍ ቅዱስ ግን ይሄን ነው የሚያስተምረው፣ ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ የእግዚአብሔር ምሳሌ ወንድ ላይ ብቻ ነው ያለው ይላሉ አንዳንዶች። አይደለም፣ አይደለም። ወንድም ላይ ሴትም ላይ ነው ያለው። ለዚህ የሚጠቅሱት አንድ ጥቅስ አለ፣ አንደኛ ቆሮንቶስ ምዕራፍ 11 ላይ። እሱም በትክክል መጠናት አለበት። ጳውሎስ እንደዚህ አይነት ሮንግ የሆነ ቴዎሎጂ በፍጹም ሊናገር አይችልም። ያዕቆብ ምዕራፍ 3 ቁጥር 9 ላይ ስለ ምንጭ ይናገርና ከአንድ ምንጭ መራራ ውሃና ጣፋጭ ውሃ እንዴት ይወጣል ይልና ከሰውም አንደበት ከሰውም ምላስ በዚሁ ምላሳችን እንባርካለን ሰዎችን፣ በዚሁ ምላሳችን በእግዚአብሔር መልክ የተፈጠረውን ሰው ይላል። ወንድ ነው እሱ? ወንድ ወንድ ብቻ ነው እንዴ የሚረከመው? ሰው የሚናገረው ወንድን ብቻ ነው? ወንድንም ሴት? ስለዚህ በዚሁ በአንደበታችን በእግዚአብሔር መልክ ወይም በእግዚአብሔር አምሳል በእግዚአብሔር ምሳሌ የተፈጠረውን እንረግማለን ሲል ሰው ነው ያለ ያለው ወንድም ሴትም ነው ያለ ያለው ስለዚህ እግዚአብሔር በመልካችን ደምሳላችን ንፍጠር ብሎ ወንድና ሴት አድርጎ ፈጠራቸው ሲል ወንድም ሴትም የእግዚአብሔር ኢሜጅ ተሸካሚ እግዚአብሔር ምሳሌ ሆኖ እንደተፈጠረ መልከት እንችላለን ቀጥሎ ባረካቸው እንዲህም ማላቸው ብዙ ተባዙ ምድርንም ሙሏታል የተፈጠረንበትን ዓላማ ነው የሚናገረው እግዚአብሔር እንዴት አርጎ ፈጠረን ከዛ ደግሞ ለምን ፈጠረን የሚለውን سنመለከት መልሶን እዚህ ጋር ነው እናገኘው እንዲባዙ ነው እግዚአብሔር የፈጠረው አንዳንድ ጽሁፎች አይ ነበር እግዚአብሔር አዳምና ሔዋንን ነው እንጂ በመልኩ የፈጠረው የቀሩት በአዳም መልክ ናቸው ይላል አይ አይደል አዳምና ሔዋን ከተፈጠሩ በኋላም ይሄ የእግዚአብሔር መልክና የእግዚአብሔር ምሳሌ ከወድቀት በኋላ እንኳን በኖህ ታሪኩ ሲመጣ ታዩታላችሁ አዲስ ኪዳንም ለቀደም እንዳነሳው ሲመጣ ታዩታላችሁ ሰው ወደቀ ማለት ኮምፕሊትሊ የእግዚአብሔር ኢሜጅ ከላዩ ላይ ጠፋ ማለት አይደለም ብዥ ብሏል አዎ ግን ምንም የለም ማለት ግን አይደለም ከእግዚአብሔር የሚካፈለው ነገር አለው ስለዚህ ባረካቸው ደሞ ብዙ ተባዙ ምድርንም ሙሏት ግዟትም አለ ይላል ሰው የተፈጠረበት ፐርፐስ እንዲገዛ ነው ፍጥረትን ሁሉ እንዲገዛ ምድርን plus ከሰማይ በታች ያለውን ሚበር ወፍ በመድር ላይ ምንቀሳቀስ እንስሳ በባህር ውስጥ ያሉ አንባሪዎች ወይንም አሳ ወይም ያሳ ዘርዬ የሆኑ ውሃ ውስጥ የሚኖሩ ፍጥረቶችን ሁሉ እንዲገዛ ኃላፊነት ተሰጥቷል መግዛት እግዚአብሔር ሰውን የፈጠረበት ዓላማ መግዛት ነው ሲባል መግዛት ራሱ በተሳሳተ መንገድ ይተረጎማል ለምሳሌ ሚስት ለባል ትገዛ ሲባል ኤክስፕሎይት ደረግ ማለት አይደል ትጨቆን ማለት አይደል ልክ እንደዚህ አሁንም ምድርን ግዟት ሲል እግዚአብሔር አቢዩዝ አርጓት ግን አይደለም ለምን ምድር ባለቤት አላት ለምሳሌ ራሳቸው እስራኤል ልጆች ከእስራኤልም ውጪ የሆነ ህዝብ ጣዖት አምልኮን በጣም ሲያበዙ እግዚአብሔር ምድርን አረከሳችኋት ይላል ለምን ባለቤት ነኝ ይላል ነው ፍጥረት አንድ ምድር በእግዚአብሔር የተፈጠረች እንደሆነች ሲያስረዳን ባለቤት እንዳላት ይያወቀን ምድር አትቆጪ ቀስብዬ ረግጣለሁ ነገ ካንቺ በታች መሆኔን አውቃለሁ ምን ለበር ልጅነታችን ስለዚህ እንዳትቆጣ አርገን እንረግጣታለን ማለት ነው ምድርና በምድር ላይ እግዚአብሔር የፈጠራቸው ፍጥረቶች ለእግዚአብሔር ክብር ለእግዚአብሔር ክብር መጠቀም የተሰጠን ኃላፊነት እንደሆነ ይገባናል ማለት ነው። አያችሁ ባደራ ነው እንጂ እግዚአብሔር የሰጠን ኃላፊነት ነው እንጂ የሰጠን ባለቤት አይደለም። ግን አንዳንድ እንደዛ ይታሰብም መጽሐፍ ቅዱስ ላይ አንዳንድ አስቸጋሪ ነገስታቶች ተነስተው ለክብሬ የሰራዋት ነው ይላሉ። ውሸት ነው። እና ይሞክራሉ ሰዎች ተነስተው የኔ ነው ይላሉ በቃ የኔ ነው የምድር የኔ ናት ወስጣም ያሉት ነው ምድርና ሞላዋ መዝሙር 24 ስታጠኑት ነበር አይደል እንደውም እዚህ መዝሙር ስለምታጠኑ ምድርና ሞላዋ የማን ናት የእግዚአብሔር በውስጣም ያሉ ሁሉ ይላል ዘመዝሙር 24 የሚያስተጋባው ምን ነው ዘፍጥረት ምዕራፍ 1 ነው ግን እግዚአብሔር በፈጠረው ፍጥረት ላይ ሰውን ምን አደረገው አንዱ ከእግዚአብሔር ሼር ያደረገው ነገር ምንድነው መግዛት ነው ኃላፊነት ወስደን በውክልና የተሰጠ ኃላፊነት ነው ግን አቢዩስ ካደረግነው ችግር ይገጥመናል ማለት ነው ኤክስፕሎይት ካደረግነው ችግር ይገጥመናል ማለት ነው ስለዚህ ግዟት ምድርንና በውስጥ ያሉትን ግዙ ሲባል በዘነ ስርዓት አስተዳድሩ ባለቤት እንዳለ ያወቃችሁ ውስን የሆነ ኃላፊነት እንደተሰጣችሁ ያወቃችሁ አስተዳድሩ ግዙ ነው እንጂ እንደፈለጋችሁ አርጓት የሚል ትዛዝ እግዚአብሔር አልሰጠም ስለዚህ አንዱ የእግዚአብሔር ባህሪ ተካፋይ መሆን ማለት መግዛት ማስተዳደር ማለት ነው። እሱንም ቢሆን ግን በትክክል ማድረጋችንን ሁልጊዜ ቼክ ማድረግ ያስፈልጋል። ሰዎች ወንድና ሴት ሆነው ተፈጠረው እንዲበዙ የእግዚአብሔር ፈቃድ ነው። ግን በየመሃሉ መጽሐፍ ቅዱሳችንን سنመለከት የፈርቲሊቲ ጋድስ ነበር። ያውን ስህተት ነው። ሰው እንዲባዛ እግዚአብሔር ነው የሚያደርገው። ባረካቸው ይላል የእግዚአብሔር ብሌሲንግ ነው ይሄ ታውታት በውሸት ነው የሰው ገንዘብ የሚበሉት አሁን ይላሉ አንዳንድ ጊዜ ሰዎች በቃ ንጋ በትመጣ ለመውለድ ዛጋ በትሄድ እንዴ አይደለም መጽሐፍ ቅዱስ የሚያስተምረው ይሄን አይደለም መባረክ የእግዚአብሔር ፋንታ እንሰው እንዲባዛ ምድርን እንዲሞላ የእግዚአብሔር ፈንታ እግዚአብሔር ነው የዚህ ባለቤት እንጂ ሰዎች እጅ አይደለም ወይም ጣዖታት እጅ አይደለም ይበላሻል በቃ ከዘፍጥረት ምዕራፍ 1 እና 2 በኋላ ያለውን ለምምር سنመለከት እግዚአብሔር ዲዛይን እንዳደረገው ሳይሆን በፍጹም ከዛ ውጪ የሆኑ ለምምዶች ናቸው በቃ እንዳለ ሲበዙ مننመለከት ስለዚህ ሁሉ ግዜ መጽሐፍ ቅዱስን የምናየውን ፕራክቲስ በእኛም ዘመን የምናየውን ፕራክቲስ ቀጥታ አንጥቶ እግዚአብሔር ቃል ላይ መከታተል Yes, እግዚአብሔር ቃል ልክ ነው። ይሄ ፕራክቲስ መጽሐፍ ቅዱሳዊ ነው ካለ ኦኬ። መጽሐፍ ቅዱስ ግን ኖ እንደዚህ አይነት ፕራክቲስ እግዚአብሔርን የሚያሳዝን ነው ኃጢያት ነው ትክክል አይደለም ካለ ብዙ ኮምፕሮማይዝ ለማድረግ ምናምን መቸገር ምናምን የለብንም። ቶሎ ወደ ውሳኔ መምጣት ያስፈልጋል። ወንድና ሴት አርጎ ፈጠራቸው ዛሬ በዚህ ላይ እንዴት እንደታመጸ ያው መታቆት ነው ብዙ ዝርዝር ውስጥ አልገባም። ግን የድፍረታቸው ድፍረት አንዳንዶች ምን ብለው ያስተምራሉ? እኔ ኮድ ይያ አይደለም እንዲሆኝ ስለተፈጠርኩ ነው ይላሉ። እኔ ዘፍጥረት 1 እና 2 ልመን ወይስ ያሰው የሚለኝ ልመን? አሁን ይሄ ነው ፈተናው። በጣም ስማርት ናቸው ደሞ በጣም አፕሮቻቸው ራሱ በጣም በቃ የሚገርም ነው። በጣም ፖላይት ናቸው ምናምን በጣም ጠኛል አይደለም እኮ እንዴት መሰለ ይወለ ነገሩ እንዴት መሰለ አንተ ልምታስብ አይደለም ነው ኦኬ እሺ ልስማ ነገሩ እንዴ ነው ከዚህ ጊዜ እንደዚህ ሆኖ ከዛ እንደዚህ ሆኖ ከዛ እንደዚህ ሆኖ እነሆ ምነትሽ በለመለያት ያ ያ አሁን አንዳንድ ሰው በጣም ጀጀመንታል ምን ሆነ ምናምን ይመስላል እንደዚህ سنናገር ኖ ኖ ኖ ለእግዚአብሔር ቃል ፌስፉል ስለመሆን ይያወራ ያለው ለሰው አለመራራት ለሰው አለማዘን ምናምን አይደለም 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 እግዚአብሔርን ቃል በእግዚአብሔር ህዝብ ፊት ቆሞ እንደሚያስተምር ሰው አቋም ሊኖረኝ ይገባል የማምነውን ነሆምነቴ ነሆምነታችሁ ተባብለን ነው እንጂ መላእክት ያለብን በግልጽ እግዚአብሔር ቃል ያስቀመጠውን ነገር ስሩ ታይም ፕራክቲስ የተደረጉ ነገሮችን ጀስቲፋይ ለማድረግ ብዙ መሰቃየት ያለብን አይመስለኝም። ኦሪት ዘፍጥረት ምዕራፍ 19 ላይ ነው ይሄ እንግዲህ የሰዶሙ ፕራክቲስ የተጀመረው አይደል? አሁን ግብረ ሰዶም ይባላል አሁን በዚህ ዘመን። ግብር ስራ ማለት ነው ድርጊት ማለት ነው። ሰዶም ያ ወንድና ወንድ ፕራክቲስ ያደረገው ነገር ስለዚህ ግብረ ሰዶማ ሲባል ያኔ ሰዶም የተጀመረው ፕራክቲስ ለማለት ነው። ታዲያ ያኔ ሰዶም ፕራክቲስ የተደረገው ነገር ነው ጀስቲፋይ ማረገው ወይስ ዘፍጥረት 1 እና 2 እግዚአብሔር ዲዛይን ያደረገው? በሂደት ምን ያልተባላሽ ነገር አለ? ማለት ነገር ተበላሽ ስለዚህ ከተበላሽ ነገር ተነስተን ቲዮሎጂ አንሰራ ወይስ እነ መለከቱ አቋማችንን እዛ ላይ ዴቨሎፕ አናደርግም። የእግዚአብሔር ቃል ግን ወንድና ሴት አድርጎ ፈጠራቸው ደግሞም ባረካቸው ይላል። ምን ብሎ ብዙ ተባዙ ምድርንም ሙሏት ግዟትም ይላል። ስለዚህ መግዛትም በስርዓት እንደሆነ ማወቅ ያስፈልጋል። ቁጥር 28 መጨረሻው የባህርን አሶች የሰዎች የሰማይንም የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። አሁን እነዚህ አሶች ባየር ላይ የሚበሩ ወፎች እንስሳቶች ምና ተጠቅሷል። ከዚህም በኋላ መጽሐፍ ቅዱስ ግን ሲጠቀሱ ልክ እንደሰው ጎላጎላ ብለው አይደለም። አሁን ኢየሱስ አንስቷል ስለ አሳ አውርቷል አሳጥማጅ ነው እንደውም የጠራው አይደለም ገና መጀመሪያ ራሱ ከዚህ በኋላ አሳ ሳይሆን ሰው ታጠምዳላችሁ ተነስተው አላሶች ግን የሰውን ያክል አይደሉም እንስሳቶች ያላቸው ሲግኒፊካንስ ማለት አሁን ስለ ወፎች ኢየሱስ ራሱ አስተምሯል ማቴዎስ ወንጌል ምዕራፍ 6 ቁጥር 26 ላይ ስለምትበሉ ስለምትጠጡ ስለምትለብሱ አትጨነቁ ብሎ ወዲያው ያመጣው ወፍን ያመጣው የሚበሩት የሰማይ ወፎች በጣም በጣም ትልቅ ቦታ አላቸው ለማለት አይደለም ይሄ እንደምሳሌ ነው የመጣው ተዛል። ስለዚህ የተፈጠረ ሁሉ ፍጥረት ሰው እንዲያስተዳድረው ተፈጥሯል እንጂ ሰው በሌሎች ፍጥረቶች እንዲተዳደር እንዲንበረከክላቸው እንዲሰግድላቸው አምላኬ እንዲላቸው በፍጹም አልተፈጠረም። ኦርደሩ እንደዚህ አይደለም። አሁን ግን ተገልብጦ አንዳንድ ቦታ አንዳንድ እንስሳ አምላክ ጅብ አምላክ የሆነበት ቦታ አለ ለምሳሌ ጅብ ይፈራል ዘንዶ ምን ዴ ማን እንደማታቆናችሁ እኮ ደሞ ዘንዶ ስንት ቦታ ነው አምላክ የሆነ ሆናል ብዙ ቦታ ሆናል አንዳንድ እንስሳቶች የተለዩ ናቸው በቃ በልዩ እንትን ይታያሉ አንዳንድ በግ አሁን አንዳንድ ቦታ አንዳንድ ፍየል ለየት ያለ ቀንድ ያለው ከለሩ ቡራቡሬ የሆነ ምናምን አይ መጽሐፍ ቅዱስ እነሱ ሁሉ በሰው እንዲገዙ በሰው እንዲተዳደሩ ለሰው ተፈጥሯል እንጂ ሰው ለነዚህ እንስሳቶች አልተፈጠረም። ግዟቸው ማለት በእናንተ ስር ናቸው ሚሰለጥኑባችሁ አይደሉም። ሰው ነው ክብር፣ ክብር ለእግዚአብሔር ይሁን። ሰው ነው በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ እንጂ ሌላ ፍጥረት በፍጹም እግዚአብሔርን አይመስልም። አሁን እስራኤል ልጆች ዘጻ 32 ላይ የድፍረታቸው ድፍረት ጥጃን ከእግዚአብሔር ጋር ማመሳሰል ትግስቱ ራሱ እግዚአብሔር ይሄ ነው ከግብጽ ያወጣን የድፍረት ድፍረት። ጥጃ እንኳን ያንን ሁሉ ሰው ከግብጽ ያወጣ ራሱ ይወጣል። ይሄን ያህል ነው የሚሰተው ለላችሁ ነው ሰው በቃ አሁን አይመስልም እንጂ ይሄን ያህል ነው ሰው የሚሰተው። ደሞ አንድ ሰው ነው ለሳተው አገር እኮ ነው ሳተው። ይሄን ያወጣን እንደዚህ ያረጉት አንዴ ብቻ አይደለም በጣም ብዙ ጊዜ አርጓል። ኢዮሮባም ደግሞታል ይሄን እስራኤል ለሁለት ስትከፈል ሰለሞን የሰራው መቅደስ እዛ ኢየሩሳሌም ስለሆነ ይሄዱብኛል ብሎ ስለፈራ ዳንና ቤተል የሚባል ቦታ ጥጃ አስቀምጦ ይሄ ነው አምላካችሁ አለ ይላል። ድምን ከዚህ ጥጃ ጋር ምንድነው የሚያያይዛቸው ላለው በጣም ነው መጣላው። እሱን ጥጃ ድጋሚ ሲመጣ ያናደደኛል፣ ድጋሚ ሲመጣ በጣም ያናደደኛል። ግን ዘፍጥረት ምዕራፍ 1 የሚነግረው ምንድነው ፍጥረት ሁሉ በሰው ሊገዛ ክብር ለእግዚአብሔር ይሁን ኦርደሩ ይሄ ነው በሰው ሊገዛ በሰው ሊተዳደር ተፈጥሯል። ሰው ክብሩን ሲያጣ ልኩን ማወቅ ሲያቅተው የቱ ጋር እግዚአብሔር እንዳስቀመጠው ማወቅ ሲያቅተው ከሱ በታች የሆነ ነገር ይሰለጥንበታል ማለት ነው። በቃ እና የባህራሶችን እነዚህን ሁሉ ግዟቸው አለ። ቁጥር 29 እስከ 31 ያለውን ላንብብና በሱ ላይ ትንሽ ተናገሬ የሮሜ 11:36 እንዳልኳችሁ በርሱ ከርሱ ለርሱ ስለሆነ የተፈጠረው እግዚአብሔርን አመስግነን ነው የምንጨርሰው። እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውንና ዘር ያለውንም ዛፍ ሁሉ ሰጠኋችሁ ይላል። አሁን ይሄ ሰጠኋችሁ የሚለውን ስመለከት ምን አይነት ፕሮቫይደር እንደሆነ ያሳያል። እግዚአብሔር ሰውን መፍጠር ብቻ አይደለም ለሰው የሚያስፈልገውን ኢቭን ለነዛ ለተፈጠሩ እንስሳቶች ሁሉ የሚያስፈልገውን ነገር እግዚአብሔር እንዴት እንዳዘጋጀ ሰጠኋችሁ። ለምድርም አራዊት ሁሉ ለሰማይም ወፎች ሁሉ ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናቸው እንዲሁም ሆነ። እግዚአብሔርም ያደረገውን ሁሉ አየ እነሆም እጅግ መልካም ነበረ። ማታም ሆነ ጧትም ሆነ ስድስተኛ ቀን እጅግ መልካም እዚህ ጋር ብቻ ነው የተባለው። ከዚህ በፊት ያሉት ቀኖች የተፈጠረው ፍጥረት ሁሉ እግዚአብሔር የፈጠረውን አየ መልካም ሆነ፣ እግዚአብሔር የፈጠረውን አየ መልካም ነው አለ መልካም ነው። እዚህ ጋር ለምን እጅግ መልካም ሆነ? በፍጥረት ሁሉ ላይ ባለቤት ኃላፊነት የወሰደ ባለቤት እግዚአብሔር ነው። ኃላፊነት የተሰጠው እንዲገዛ እንዲያስተዳድር የተሰጠው የእግዚአብሔርን ኢሜጅ የተሸከመ የእግዚአብሔርን ምሳሌ የተሸከመ ሰው ስለተፈጠረ እግዚአብሔር ይሄን መልካም ነው ብዬ ብቻ አላልፈውም እጅግ መልካም ነው አለ። ክብር ለእግዚአብሔር ይሁን። ስለዚህ የኢየሱስ ክርስቶስ ትምህርት ከዚህ ውጪ አይደለም። ፕሮቫይደራችን የሰማይ አምላክ እግዚአብሔር ነው ብሎ ነው ያስተማረው። ይሄው የዘፍጥረት አንዱ እግዚአብሔር ማለት ነው። ለእንስሶች ሳይቀር እግዚአብሔር ነው ይሄንን ያዘጋጀው። መዝሙር ውስጥ ታያላችሁ ፍጥረት እንኳን አንተ እጅህን ከፍተህ እንደምትሰጠው እያሰበ ወደ አንተ ቀና ብሎ ይመለከታል። አንተ ነህ ፕሮቫይደር፣ አንተ ነህ አኗሪ፣ አንተ ነህ ሰጪ። ስለዚህ በጣም ራስን አምብል ማድረግ ያስፈልጋል። አሁን አንዳንድ ጊዜ እንደዛ አይሰማንም። ኖ አለኝ፣ እገዛለሁ፣ በላለሁ፣ ጠጣለሁ፣ ዛ ሴት በሉ በሉ ይላል። ዘፍጥረት አንድ ግን በሉ በሉ አይልም። ፕሮቫይድ ያደረገህ እግዚአብሔር ነው የሚለው። ክብር ለእግዚአብሔር ይሁን። አዎ በላውን ምንጠጣውን የትኛውንም የሚያስፈልገንን ነገር ያዘጋጀ የሰጠ እግዚአብሔር ነው። ስለዚህ እግዚአብሔር የፈጠረውን ሁሉ ፈጥሮ ጨረሰ። ስድስተኛ ቀን በሰባተኛው ቀን አረፈ ነው እንግዲህ ምዕራፍ 2 ኔክስት ዊክ ተገናኝተን ስንጀምር አንዱ ከእግዚአብሔር ሼር ያደረግነው ካራክተር ሰርቶ ማረፍ ነው ብዬ አምናለሁ። ብዙ አላነሳውም ግን ኔክስት ዊክ አነሳዋለሁ። 6 ቀን ሰራ በሰባተኛው ቀን አረፈ። አንዳንድ ጊዜ 6 ቀን አርፎ 1 ቀን መስራት የሚፈልግ ሰው አለ። የእግዚአብሔር ካራክተር አይደለም። ቁጭ ብዬ ነው የምበላው የሚል ሰው ሁሉ አለ። የእግዚአብሔር ካራክተር አይደለም። ወይ ከጤና አንጻር ከእድሜ አንጻር ምናምን ኦፍ ኮርስ ሰው ሳይበላ ቁጭ ብሎ ሊበላ ሳይሰራ ቁጭ ብሎ ሊበላ ይችላል። እሱ ኤክሰፕሽናል ኬዝ ነው። ግን ብዙዎቻችንን የሚመለከተውን እናወራ ካልን አንዱ የእግዚአብሔር ካራክተር ሰርቶ አረፈ ስለሆነ መስራት የእግዚአብሔር ባህሪ ነው። This is theology በነገራችን ላይ ቴዎሎጂ ኦፍ ወርክ ማለት ነው። ምንም የሚዘለል ነገር የለም። እግዚአብሔር የፈጠረ አረፈ ሲል አንዘለውም ይሄን። ዘጸአት ምዕራፍ 20 ላይ እስራኤል ልጆች ያዘዛቸው ይሄን ነው። ለክ እግዚአብሔር ከስራው እንዳረፈ እናንተም ደግሞ ሰርታችሁ በዚህ ቀን አረፉ፣ ፎከስ አርጉ፣ አምላካችሁን አምልኩ፣ ሰንበትን ቀድሰው የሚለው ማለት ነው። ስለዚህ ሰርቶ ማረፍ ነው እንጂ አርፎ መስራት አይደለም። ሁሉ በርሱ ሁሉ ከርሱ ሁሉ ለርሱ ነው። ስለዚህ ለዘላለም ለብዝለሱ ምን ይሁን? እንጸልይ። እግዚአብሔርን እናመስግ። ክብር ለእግዚአብሔር ይሁን። ዘፍጥረት ምዕራፍ 1 ይሄ አይመስልም፣ ስታዩት አይመስልም። ዝም ብሎ ቶሎ ሂዱ ይላል። ፈጠረ ይላል። እዛ ሰውን ፈጠረ ይላል። ግን ኦርደሩ በዛባቱ ነው። ይሄ ሁሉ ሜስ የተፈጠረው አሁን በአለማችን ላይ ምድር ባለቤት እንዳላት አለማወቅ ብዙ ሜስ ያመጣል። ሰው በፍጥረት ላይ ባለ ስልጣን መሆኑን ሲያቅተው ፍጥረትን አምላኩ ያረጋል። ኢየሱስ የሄደበት መንገድ ይሄ ነበር። በመጀመሪያ ይላል ሲጠየቅ፣ በመጀመሪያ እንዲያን ነበርም ዲዛይን የተደረገው። በኋላ ነው ተበለሻሽቶ እንደዚህ አይነት ፕራክቲስ ሰው የገባው ያለ ይበልስ ነበር። ስለዚህ የተበላሸን ፕራክቲስ ጀስቲፋይ ማረግ አይደለም። እኛ እዚህ ተገናኝተን የጌታ ቃል በእውነት ምን ይል ነበር በዛን ጊዜ የሚለው ነው እናየውና ይሄን ያሰብን። ምናልባት አዳዲስ ሰዎች ይወቴ ለጌታ መስጠት ፈልጋለሁ፣ እንድጸልይልኝ ፈልጋለሁ፣ እንድታማክሩኝ ፈልጋለሁ አሉኝ ጥያቄዎች የምትሉ ካላችሁ፣ ከፈለጋችሁ እጃችሁን አውጥታችሁ አጠገባችሁ ያለው አስተናጋጆች መድረሻችሁን ወስደው ቤተክርስቲያን አገልጋዮች ጋር እንድትገናኙ ሊያደርጓችሁ ይችላል። ወይም ደግሞ አንድ ስልክ ቁጥር አለ፣ አው እዚህ ስክሪኑ ላይ የምትመለከቱ ስልክ ቁጥር አለ። እሷን ያዝ አድርጉና በዛ ስልክ ደውላችሁ አገልጋዮችን ማግኘት ማነጋገር ትችላላችሁ። ሌሎቻችን እግዚአብሔርን በመስጋና በአምልኮ እናከብረዋለን። ክብር ለእግዚአብሔር ይሁን። ምን አደላችሁም አለን እግዚአብሔር። ምን እንዳልሆንን ደግሞ ምን እንደሆንን ማወቅ በጣም ጠቃሚ ነገር ነው። የተፈጠርንበትን ዓላማ ማወቅ ከኑሯችንን ውስብስብ እንዳይሆን ያደርገዋል።
Thank you.
እና ከብራሃለን አምላካችን ንጉሳችን አንተን አምላካችን አንተን በላችን ላይ ሾማለን ካንተ በላይ ምንም ነገር ከፍ እንዳይል በኢየሱስ ስም እንጸልያለን በእኛ ላይ አንተ ብቻ በእኛ ላይ ከፍ በል አንተ ብቻ በእኛ ላይ አምላክ ሁን እግዚአብሔር አምላክ ራሳችንንም ከፍ እንዳናደርግ እግዚአብሔር ሆይ ጠብቀን ይህን ተናግረህናልና እግዚአብሔር አምላክ ራሳችንን ከፍ እንዳናደርግ ጠብቀን መጽሐፍ ቅዱስ ሲናገር ይላል እግዚአብሔር ትዕቢተኞችን ይቃወማል ለትሁታን ግን ጸጋን ይሰጣል ይላል ዝቅ ማለት መንፈስ በመጥምቁ ዮሐንስ ላይ ነበር አይነት መንፈስ እኔ ላንስ እሱ ግን ሊልቅ ይገባዋል አለ እግዚአብሔር አምላክ ከንቱ ክብርን ፈላጊዎች እንዳንሆን ጠብቀን በጠላትም እንዳንታለ ልባችንን ጠብቅ እግዚአብሔር ሆይ ራሳችንን ከፍ እንዳናደርግ አዳምና ሔዋን በተታለሉበት መታለል እኛም እንዳንታለል ጠብቀን ያንተን አምላክነት እንድንረዳ ራሳችንን ሳናቅ ከአንተ ጋር አስተካክለን እንዳንገኝ በአንተ ቦታ ላይ ራሳችን አስቀምጠን እንዳንገኝ እግዚአብሔር አምላክ ተናግራለና አንተ ጠብቀን ይልቅስ እግዚአብሔር አባት አይኖቻችንን ከፈተልን ክብርህ ይታየን ሞገስህ ይታየን ቅድስናህ ይታየን ያአምላክነት ማንነትን እግዚአብሔር አምላክ ሆይ መረዳት እንድንችል ልባችን እንድትከፍትልን በኢየሱስ ስም እንጸልያለን የዛን ጊዜ በእውነት እንዳምላክነትን እናመልካለንና እግዚአብሔር አምላክ ሆይ በእውነት ከመንፈስህ የመገለጥ መንፈስ ስጠን ራስህን ግለጥልን እግዚአብሔር አምላክ እለት እለት አንተን እንድናቀህ እርዳን እግዚአብሔር አባት በእውነት እናመልካለን ኦ ክብር ብለን እንደጸለይን እንደዘመርንም እግዚአብሔር አምላክ ሆይ በእውነት አንተን ክብር እንላሃለን ስለተናገርከን እናመሰግናለን ይህ የተነተና ልብ እግዚአብሔር አምላክ ሆይ ከኛ ጋር አብሮ ይቀመጥ እለት እለት ከኛ ጋር አብሮ ይቀመጥ በጥቂት የተሳካልን ሲመስለን እግዚአብሔር አምላክ ሆይ ከሆነው በላይ ራሳችንን ከፍ አድርገን እንዳንገኝ እግዚአብሔር አምላክ ሆይ የተነተና ልብ በልባችን ውስጥ አታስቀምጥ ያን ልብ ስጠን እናከብራለን ጌታ ኢየሱስ ስለተናገርከን ተመስገን ያገለገለን ያስተማረን ባሪያህ እግዚአብሔር አምላክ ሆይ ባርከው ከዚህም በላይ በቃል እግዚአብሔር አምላክ ሆይ አብዝተን እንድትጨምርለት በኢየሱስ ስም እንጸልያለን እኛም ደግሞ በጸጋህ እንድናደርዳን በሁሉ ነገር ክብር እግዚአብሔር አምላክ ይባርካችሁ እግዚአብሔር አባት ይጠብቃችሁ እግዚአብሔር አምላክ ፊቱን በእናንተ ላይ ያብራ ሰላምንም ይስጣችሁ እግዚአብሔር በነገር ሁሉ መከናውንን ከእናንተ ጋር እንዲያደርግ ጸልያለን በጌታ በኢየሱስ ክርስቶስ ስም አሜን